በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስጥልን አመጣችን ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ነጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ኦሮሞና አማራ እሳትና ጭድ ነው ብላችሁ ክብሪት ለመጫር ለምትቋምጡ የወያኔ ሎሊዎች የሚከተለውን ብትገነዘቡ መልካም ነው። አንደኛ፣ ኦሮሞና አማራ መታየት ያለባቸው እንደ እሳትና ጭድ ሳይሆን ጎን ለጎን በቅለው ለረጅም ጊዜ አብረው እንዳደጉ ትላልቅ ዛፎች ነው። እነዚህ ዛፎች ለረጅም ጊዜ ተጎራብተው ከመኖራቸውና ከግዙፍነታቸው የተነሳ በመሬት ውስጥ የተሳሰሩት ስሮቻቸው ምግብ ሊሻሙ ይችላሉ። በአየር ላይ የሚነካኩት ቅርንጫፎቻቸው በነፋስ ጊዜ እርስ በእርስ ሊላተሙ ይችላሉ። ነገር ግን ዛፎቹ ስር የሰደዱና የተዋሃዱ እንደመሆናቸው መቼም ውሃ አያጡምና እንደ ጭድ ደርቀው በክብሪት እሳት አይቀጣጠሉም። ሁለተኛ፣ ምናልባት ከሁለቱም ዛፎች ደርቀው የረገፉ ቅጠሎችን እና ጭራሮችን ተጠቅማችሁ እሳት መለኮስ ካሰባችሁም ጉዳቱ ለእናንተው እንደሚያመዝን እወቁ። የምትለኩሱትን እሳት የንፋስ አቅጣጫው በማስቀየር የወያኔን ስርዓት ወደሚያወድመው ወላፈን መለወጥ እንደሚቻል ልናረጋግጥላችሁ እንወዳለን ብሎ የኦሮሞ ሚዲያ ኔትወርክ ኃላፊ የሆነው ጃዋር መሐመድ መናገሩን ሲሰማ ታዋቂው ባለቅኔና ጸሐፊ ሄኖክ የሽጥላ በበኩሉ ቀበል አድርጎ ጃዋር መሐመድ ኦሮሞና አማራ ለረጅም ጊዜ ጎን ለጎን የኖሩ ትላልቅ ዛፎች ናቸው ብሏል። አንተ ከጀመርከው ልጨምርልህ። ጎን ለጎን የቆሙ ዛፎች ብቻ አይደሉም። ካንድ ምንጭ የጠጡ፣ አንድ አይነት አፈር የመጠመጡ፣ አንድ አይነት አእዋፋት የተሸከሙ፣ አሁን ደግሞ ወያኔ በሚባል አንድ አይነት መጥረቢያ ወይም ፋስ እየተቆረጡ ያሉ ሁለት ወይራ ዘሮች ዝግባ ሞገስ ህዝቦች ናቸው ይለዋል። ስለ አማራና ኦሮሞ አንድነት የነዚህን የሁለት ታዋቂ ኢትዮጵያውያን አገላለጽ የተመለከተና ያነበበ አንድ ሌላ ታዛቢ ደግሞ በበኩሉ እኔ ደግሞ ትንሽ ልጨምርላችሁ ይልና ቅርንጫፎቻቸው የተቆላለፉና የትኛው ቅርንጫፍ የትኛው፣ የትኞቹ ቅጠሎች ደግሞ የትኛው እንደሆኑ ለመለየት የሚከብድ የደም ትስስር ያላቸው የአንድ እናት ልጆች ናቸው ይላቸዋል። የኢትዮጵያ ድምጽ ሬዲዮ ደግሞ በበኩሉ ከአንድ እናት ሁለት ጡት ተሻምተው ጠብተው ያደጉ ልጆች ናቸው ይላቸዋል። የኦሮሞና የአማራ አንድነን መባባል ያስጨነቀው ወያኔ የሚይዘውና የሚጨብጠው ቢጠፋው የማስታወቂያና የኮሙኒኬሽን ሚኒስትሩን ጌታቸው ረዳን በፋና የዜና ማሰራጫ ወጥቶ እነዚህ እሳትና ጭድ የሆኑት አማራዎችና ኦሮሞዎች በአንድነት መስራት 25 ዓመት የለፋንበት ፖለቲካ ክስረት ነው እንዲል አድርጎታል። ይህም አልበቃ ብሏቸው አሁን ደግሞ ኮካ የሚል ምጽሐረ ቃል ይወጣላቸው የወያኔ ኮተታም ካድሬዎች ሌላ መጫወቻ ካርታ ይዘው ብቅ ብለዋል። ከኮካዎቹ አንዱና ዋናው ዳንኤል ብርሃኔ የተባለው ኮካ የአማራና የኦሮሞ አንድ መሆን አሳስቦት የሚከተለውን ሐሳብ ይዞ ቀርቧል። እንዲህ ይላል ኮካው ዳንኤል ብርሃኔ፣ የጎንደሩ ጥያቄ ከትግራይ ቢያንስ አንድ እና ሁለት ወረዳ ወደ አማራ ይጠቃለላል የሚል ነው። ይህንን ጥያቄ እኛ የትግራይ ልጆች ይህን የግዛት ጥያቄ ካልደገፍን ዘረኛ፣ ከፋፋይ፣ ገለመሌ እንባላለን። ይህ በርግጥ የትግራይ ልጆች ላይ የጥላቻ ዘመቻ ለማካሄድ ሰበብ ነው ይልና ዳንኤል ኮካው በመቀጠል ግን ችግር የለውም እኔ ለሁሉም አማካይ የሆነ ሐሳብ አምጥቻለሁ ይለናል ዳንኤል ኮካው። ለሁሉም አማካይ ያለውን ሐሳቡን እንዲህ ያቀርበዋል። በ1987 የህዝብ ቆጠራ መሰረት አቤ ደንጎሮ ወረዳ ደራ ወረዳ ገራር ጃርሶ ወረዳ አስኮ ወረዳ ፈንታሌ ወረዳ ጠዮ ወረዳ ባብዛኛው የሚኖሩት አማራዎች ስለሆኑ እነዚህ ወረዳዎች ወደ አማራ ክልል እንዲጠቃለሉ የሚደግፉ ቢያንስ 5 ተቃዋሚ ኦሮሞ አክቲቪስቶች ከተገኙ የትግራይ አክቲቪስቶች ወልቃይት ለአማራ እንዲሰጡ ለማግባባት ኃላፊነቱን እኔ ወስዳለሁ። ኦሮሞያ ትልቅ ነች። 6 ወረዳ ቢቀነስ ምን ይጎዳታል? ኢለናን ኮካው ዳንኤል የረሳው ግን ይሄው ኮካ የረሳው ነገር ይህንን ሁሉ ተንኮል በህዝብ ቆጠራስም የሰራውና ህዝብን በቋንቋና በጎሳ ከፋፍሎ ይህ የኔ ነው ይህ ይገባኛል ያ አይገባህም እያለ ህዝቡ ስበርስ እንዲባል ሊያደርግ የሞከረው እና ፕላኑን ያወጣው የሱ ድርጅት ወያኔ መሆኑንና የወልቃይት ጥያቄ በኦሮሞና በአማራ የመሬት ይገባኛል ጥያቄ መካከል ምንም የሚያገናኛቸው ነገር የለለ መሆኑን ነው። ለማንኛውም በናኔል ኮካው ቤት አዲስ የብጥብጥ ክብሪት መጫሩ ነው። አየኮካ ነገር ያገሬ ሰው የጨነቀው እርጉዝ ያገባል ሊወልደች ቀን ገደል ይገባል ይላል። ሲጨንቃችሁ በግራና በቀኝ የምትጭሩ ተሳት እናንተኑ ኮካዎቹን እንዳያጠፋችሁ እንሰጋለን። ገና ወንደሪያ አንቺ ዝና
Yeah.
በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እንግዲህ የዛሬው የሁድ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን የተለያዩ ጉዳዮችንና አርስቶችን እንዳሳለን ምን ምን አለን ተሜ?
ያው ዛሬም እንደተለመደው የተለያዩ ፕሮግራሞች አሉ። እንደተለመደው የብሩክ በረከት የሁድ ጨዋታ ፕሮግራም አለን። አንድ ደግሞ ህዝብን የሚያደምጥ መንግስት፣ መንግስትን የሚያደምጥ ህዝብ የሚለውን ይዳለን ክብረት ንጹህና እናቀርባለን። ሳምንታዊ ዜናም እንዲሁ ጊዜውን ጠብቆ ይቀርባል። አህመድ የታሪክ ተመራማሪ ከሆኑት አቶ አገኘው ጋር የወልቃይትን ጉዳይ በተመለከተ
ባለፈው የጀመርነውን ውይይት በጣም አስፈላጊ ሆኖ ስለተገኘና ብዙ አድማጮች በሰፊው ያብራሩልን ስላሉ ጠይቀናቸው ባየር ላይ ቃል ገብተው ነበር። እንግዲህ በዛው መሰረት ዛሬ ይቀርባሉ። እሳቸውን በቀጥታ እናቀርባቸዋለን።
የአዲስ አመትን ፕሮግራም በተመለከተ
የአዲስ አመት ፕሮግራምን በተመለከተ እንግዲህ አቢ እዚህ አጠገባችን አለ። ታዋቂው አቢ ምንድነው አንተ ዲጄ እንዳለል ዲጄ አይደለም ትላለ አቀናባሪ ነኝ ሳውንድ ቴክኒሻል ነኝ ስለማይገባኝ ምንድነው
የፊልም እና የሙዚቃ ሙያዎችን እሰራለሁ አንድ ላይ ብዙ ጊዜ የማጠፋው በዛ ነው እና ስራዎችን የማረጋቸው ነገሮች አብዛኛውን ጊዜዎች በዚህ ፕሮግራም ላይ በተመሰረተ ነገሮች ናቸው።
አዎ ግን እዚህ ስቶክሆልም አካባቢ ትልልቅ ኮንሰርቶች ሲደረጉ አንተም
ተሳታፊ
እጅህ አለበት
ተሳተፋለህ
ትልልቆቹን ኮንሰርቶች አዘጋጃለህ?
አታዘጋጅም
ግን እዛው ውስጥ እንትን ተሳተፋለህ? አሁን የኢትዮጵያ ድምጽ ሬዲዮ ዝግጅት ላይም እንግዲህ አንዱ የሳውንድ እንትኑ አንተ ነህ
ተሳተፋለህ በፕሮግራሙ ላይ ሙሉ በየቀኑ የማታውንም በጥሩ ሁኔታ ለማሳለፍ እንሳተፋለን በፕሮግራሙ ላይ ከባለሙያዎች
እንግዲህ ሙዚቃዎቹ አንተም ስላለበት ሌሎቹም ባለሙያዎች ስላሉበት የተሳካ ነው የምትለው?
ከመቼውም ጊዜ በላይ ደመቀ ለማድረግ ያው
በደም ተጋጭተናል። በሙዚቃው በኩል ከአርቲስቶች በተጨማሪ አንተና ዲጄ ዳሊዮን
አው ከሱ ጋር በመሆን ፕሮግራሙ ከመቼውም በላይ እንዲሁም መርሶም ይኖራሉ ብርሃኑም ተዘረዛ ይኖራል። በማታው ክፍለ ጊዜ የተሻለ አድርገን ለማሳለፍ እንሞክራለን ከመቼውም ጊዜ በላይ።
አጨፍሩ ነው የምትለው? አዲስ አመት ነው።
አዲስ አመትን አዲስ እናደርጋለን በየስባለው
ኢትዮጵያ ውስጥ በጣም ደስ የሚል ጊዜ ነው አዲስ አመት ሲከበር። በተለይ ዋዜማው ሌሊት ነው አይደለም እንዴ? ችቦ የሚበራው ለሱ ነገር አይደለም። ችቦ የዋዜ ማለት እኔ ደስ ትዝ የሚለኝ አዲስ አበባ ምንድነው በአመት ባል ጊዜ የዳቦ ሲጋገር ድፎ ዳቦ ሲጋገር ጭሱ ሽታው የኮባው ምናምን በጣም ደስ ይለኝ ነው።
ሁሉ ነገር ለሱ ፕሮግራም ነገር ሚሳረቁናል። በዛም በተጨማሪ ከአዲስ አመት ላይ ያሰምናቸው ፕሮግራሞች አሉ። በአሁኑ ሰዓት በአገራችን ባለው ሁኔታ ላይ ወያኔ በሚያደርሰው ነገር ላይ በየተጎዱና የሞቱ ወጣቶችን እንደዚሁም ብዙ ሰዎች ላይ በደሎች ደርሰዋል። እነሱንም ታሳቢ በማድረግ የጸሎት ፕሮግራም
ትክክል በስነ ስርዓቱ ላይ
ከነሱን የማስተር ፕሮግራም አስበናል።
በጣም ቆንጆ ሐሳብ ነው። እንኳን አስተዋወስከኝ። የተለያዩ የሃይማኖት ተቋሞችን ይሄን ጥያቄ ለማቅረብ አሰባለን መጥተው ዝግጅቱን እንዲባርኩልንና ህይወታቸውን ላጡ ወገኖቻችን የህሊና ጸሎት እንዲደረግ በዝግጅቱ ላይ ሐሳባለን። እንኳን አስተዋወስከን። ይሄንንም መግለጡ ጥሩ ነው።
አሁን በአገራችን ያለው ወቅታዊ ሁኔታ በጣም ከፍተኛና አሳሳቢ ነው።
በጣም።
ስለዚህ ሁላችንም አንድ ሆነን ወያኔንም በቃን የምልበት ሰዓት ስለሆነ።
ትክክል። ሌላ እንግዲህ መዝናኛ የተለያዩ መዝናኛዎችም ይዘንላችሁን ቀርባለን። እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ተስፋ በማድረግ እንግዲህ ቴክኒሽያናችን በአንድ እያያው ነው የመጀመሪያ ያሰማን ሙዚቃ። እያያ ማለት ምን ማለት ነው?
እያያ በለው እንግዲህ።
እያያ በለው። ኦኬ። እያያ በለው ጀምሯል። እንግዲህ ደግሞ ቴክኒሽያናችን የሚከተለውን ዘፈን ይጋብዘናል።
ስለ አዲስ አመት ስላወራችሁ ደግሞ አዲስ አመትን
የሚመስል ጀባ ትለናል። አዲስ አመት ችን ከዚህ በመከተል ደግሞ ተመስገን በዳንኤል ክብረት የተጻፈውን ህዝብን የሚያዳምጥ መንግስት መንግስትን የሚያዳምጥ ህዝብ በሚል ርዕስ የተጻፈውን ይዞላችሁ ይቀርባል።
ህዝብን የሚያዳምጥ መንግስት መንግስትን የሚያዳምጥ ህዝብ ሀገር ሰላም እንድትሆን ሰላም ሆናም በብልጽግና ጎዳና እንድትራመድ ከተሰበ ሁለት ነገሮች የግድ ያስፈልጓታል። ህዝብን የሚያዳምጥ መንግስትና መንግስትን የሚያዳምጥ ህዝብ። ማዳመጥ ከመስማት ይለያል። መስማት ጆሮ ለተፈጠረለት ሁሉ የሚቻል ነው። ይህን ጽሑፍ ስናነብ እንኳን ስንትና ስንት ድምጾች ፈልገንም ሳንፈልግም እንሰማለን። ማዳመጥ ግን ሶስት ነገሮች ይፈልጋል። ይሁነኝ ብሎ መስማት፣ ሰምቶ ማስተዋል፣ አስተውሎ መመለስ። ህዝብን የሚያዳምጥ መንግስት ስንልም ይሁነኝ ብሎ ህዝብን የሚሰማ ሰምቶ ህዝብን ምን እንዳለው የሚያስተውልና ከዚያም አስተውሎ መልስ የሚሰጥ መንግስት ማለት ነው። ለህዝብ የመናገር ነጻነት ብቻውን ምንም አያደርግለትም የመደመጥ መብት ከሌለው በቀር። ሰሚ ከሌለ እንኳን ህዝብ ፈጣሪ አይናገርም። ቢናገርም ጥቅም የለውም። ለዚህም ነው ሊቃውንቱ እንደሚነግሩን መላእክት ፈጠሩ ድረስ ፈጣሪ ፍጥረታትን በአርምሞ ብቻ የፈጠረው። ለምን ቢሉ ሰሚ ሳይኖር መናገር ምን ያደርጋል ብሎ። መላእክት ከተፈጠሩ በኋላ ግን ብርሃን ይሁን ብሎ ሲናገር እንሰማዋለን። አሁን ሰሚ ተገኝቷልና መናገር ዋጋ አለው። ህዝቡም መናገር ብቻ ጥቅም የለውም፣ የተናገረውን የሚያዳምጥ መንግስት ያስፈልገዋል። ህዝብ የሚያዳምጠው ሲያጣ ጮህቱን የሚያዳምጠው አጥቶ ቤቱ እንደተዘረፈበት ውሻ ነባህና ነባህና ከመ ዘኢ ነባህና ኮነ ጮህን ጮህን እንዳልጮህን ሆን ብሎ አይቀመጥ ራሱን በራሱ ማዳመጥ ይጀምራል። የልብን መከፋት ወደ ያዳመጠ ሊመረው ነው መሰል ነገር አላመጠ የሚል የቆለኛ ፍቅር አለ። ሰውየው በልቡ መከፋቱ ለሰው ቢናገር የሚሰማው አጣ። እርሱ ሰሚ ሲያጣ ሆዱ ግን የልቡን መከፋት እየሰማ ይቃጠል ጀመር። በኋላም ሆዱ እየቆረጠ ሲሄድ ጊዜ ነው ይሄንን የፎከረው። ህዝብ ራሱን ማዳመጥ ሲጀምር ሊመረው ነው መሰል የሚለው ፉከራ ላይ እየደረሰ ነው ማለት ነው። ከዚያ በኋላ የሚሆነውን ለመገመት አስቸጋሪ ነው። ህዝብን በሪዮት ዓለም በሐሳብና በአመለካከት አንድ ለማድረግ እጅግ ስሙ ትግል፣ እጅግ ብርቱ ትረት፣ እጅግ ብዙ ልፋት ይጠይቃል። ህዝብን በቀላሉ የሚያስተባብር አንድ ነገር ነው መጠቃት ወይም መገፋት። ያን ጊዜ ወዲያ ማዶ ሆኖ አንዱ የተጣራውን ወዲህ ማዶ ሆኖ ሌላው ይሰማዋል። እዚያ ማዶ ሆኖ አንድ ሰው ተጣራ፣ እዚህ ማዶ ሆኖ ሌላ ሰው ወያለው ጎበዝ ተነቃቃ፣ ይህ ነገር ለኛ ነው ማለት የሚችለው የሚያዳምጥ መንግስት ካለ ብቻ ነው። መንግስት ህዝብን ይሁነኝ ብሎ ማዳመጥ አለበት። አንዳንድ ጊዜ ህዝብ የተናገረው ላይደርሰው ይችላል። አንዳንድ ጊዜ ደግሞ ህዝብ ያልተናገረው ሊሰማ ይችላል። ህዝብ የተናገረው ለመንግስት ካልደረሰው ወይም ህዝብ ያልተናገረው መንግስት ከሰማ እወደድ ባዮች ለመንግስት የሚያስፈልገውን ትተው መንግስት የሚፈልገውን ብቻ ይነግሩታል ማለት ነው። ህዝብ ብዛት ብቻ አይደለም ያለው፣ ውጥንቅጥም ነው። ለእምነት በሬዮት ዓለም በመፍትሄ አቅጣጫ በባህልና ቋንቋ በእውቀትና ስልጣኔ በእድሜና ጾታ የተወነቀጠ ነው ህዝብ። ህዝብን ማዳመጥ ማለት እነዚህ ሁሉ በየመልካቸው ማዳመጥ ማለት ነው። ህዝብ ውስጥ መንግስትን የሚወዱና የሚደግፉ መንግስትን የሚጠሉና የሚቃወሙ አሉ። ህዝብን ማዳመጥ ማለት እነዚህን በየመልካቸው ማዳመጥ ማለት ነው። ህዝቡ ይህንን ሲል ምን ማለቱ ነው? ለምን እንዲህ አለ? ምን ስለሰራው ወይም ምን ስላልሰራው ነው? የትኛውን ችግሬን ስፈታው የህዝቡ ጥያቄ ይመለሳል ብሎ ማስተዋል ነው ህዝብን ማዳመጥ ማለት። ህዝቡን ስላልገባው ነው፣ ስላልተረዳው ነው፣ ስላልተማረ ነው፣ ስላልሰለጠነ ነው እያሉ ጥያቄውን የችግሩ መነሻ ማድረግ ህዝብን ያለ መስማት ዋናው መገለጫው ነው። ደንበኛ ንጉስ ነው እያል ህዝብ ንጉስ ነው የሚለውን እንዴት መቀበል ያቅተናል? ደንበኛ አይሳሳትም እያል ህዝብ አይሳሳትም የሚለውን እንዴት ማመን ይሳነናል? እንጂ አንድ ይደታል ያምሳል መሬት ሲከፋፈል የመሬት ኮሚቴዎች በጉጉት ይገሩት ከዛፍ ወደ ዛፍ ላይ ተዘላለች ጦጣ መሬትን ያገኘ ኮሚቴን ያጠጣ ብሎ ዘፈነ የሰማው ግን አልነበረም ትንሽ ቆይቶ የመንደር ምስረታ ተባለና በኖረበት ቀይ ልቀቅ ተባለ ቤቱን አፍርሱ አሉን የበላንበትን ማፍረስ አልጋውን ቱዋን ያለበትን ብሎ ዘፈነ የሰማው ግን አልነበረም ትንሽ ቆይቶ ደግሞ ልጆች ይዝመቱ ተብሎ ወታደር ተመረበት ልጅህን አምጣ ይላል የኛ ዘመናዊ እኔን ልጅን ሶልድ አዋልዶኛል ወይ ብሎ ገጠመ የሰማው ግን አልነበረም በመጨረሻ ከእንግዲህ ደርግ ጥላታችን ነው ለጥላታችን ለደርግ አንገዛም ብሎ ተማማለ ነገሩ እየከረረ መሄዱን የሰሙ ካድሬዎች ወረዱና ህዝቡን ሰበሰቡት ሲነግሩት ዋሉ ሲሰማቸው ግን አልዋለ ስብሰባው ሲያልቅ ጥላቶቻችን ይውደሙ ብሎ ካድሬው መፈከር አሰማ ህዝቡም በአንድ ድምጽ እጁን አውጥቶ ይውደሙ አለ ካድሬዎቹም ደስ ብሏቸው ስብሰባውን በመፈከር አሳርገው ሄዱ ላለቆቻቸው ህዝቡን አሳምነው ስብሰባውን ላለቆቻቸው ህዝቡን አሳምነው እንዳስፎከሩ ተናገሩ ህዝቡ ያለው ሌላ እነርሱ ያዳመጡት ሌላ ህዝብን ማዳመጥ ማለት ህዝብ የሚለውን ለማዳመጥ መቻል ነው በተለይ የኢትዮጵያ ህዝብ ቅኔ ህዝብ ነውና ህዝቡን ለማዳመጥ ባለ ቅኔ መንግስት ያስፈልጋል ህዝብን የሚያዳመጥ መንግስት ማዳመጡን በሚሰጠው ምላሽ ነው የሚገለጠው ምላሹ የሚወሰነው ለማዳመጥ በሰጠው ማስተዋል ነው የመጣው ከዚህና ከዚያ ከነንቶኔና ከነንትና ነው ማለቱን ትቶ ህዝብ ተናግሯል ብሎ የሚያምን ከሆነ ያንን ይዞ ከያይነቱ ህዝብ ጋር የሚመክር ከሆነ መክሮም መንግስት የሚፈልገውን ሳይሆን ህዝብ የጠየቀውን የሚመልስ ከሆነ ያ መንግስት ህዝብን የሚሰማ መንግስት ይባላል ህዝብን የሚሰማ መንግስት መንግስትን የሚሰማ ህዝብ መፍጠር ይችላል ህዝብ የሚያከብረውን የሚወደውንና ይሰማኛል ብሎ የሚያምነውን መንግስት ይሰማል መደማመጥ የጋራ ነው ህዝብ ፈጣሪው የሚለውን የሚሰማው እኮ ፈጣሪው የሚለውን ይሰማኛል ብሎ ስለሚያምን ነው ፈጣሪ አይሰማኝም ካለማ ፈጣሪውን መስማት ያቆማል ማንንም የሚያዳምጠውን አያዳምጥም ማንንም የማያዳምጠውን አያዳምጥም ፈጣሪም ኑ እንዋቀስ ያለው የሚወቀስ ነገር ኖሮ ሳይሆን ህዝቡን እንዲያዳምጥ ሲናገር ነው ህዝብ መንግስት አዳምጠኝም ብሎ ተስፋ ሲቆርጥ ቀስ በቀስ መንግስትን ያዳምጣል ማዳመጥ ያቆማል መንግስት የመናገሪያ መሳሪያ ስላለው ብቻ ይናገራል ህዝብም ጆሮ ስላለው ብቻ ይሰማል ግን አያዳምጥም ነገሩን እውነት ነው ብሎ አይቀበለውም ለኔ ነው ብሎ አይለውም አዳምጦም የሚፈልገውን ምላሽ አይሰጠውም አንተ ስትናገር ያልፋል በኔ ላይ እኔም ስናገርህ ያልፋል ባንተ ላይ ከእንግዲህ ሆነናል ወንዝና ድንጋይ የተባለው ያለ ምክንያት አይደለም ወንዝ በድንጋይ ላይ ሲያልፍ ይጮሃል ግን ድንጋዩ አይሰማም ድንጋዩም ውሃው በላዩ ላይ ሲያልፍ ይጮሃል ግን ወንዙ አይሰማም ህዝብን የሚያዳምጥ መንግስትና እርሱ የሚፈጥረው መንግስትን የሚያዳምጥ ህዝብ እንዲህ ናቸው ህዝብን የሚያዳምጥ መንግስትና ህዝብን የሚያዳምጥ ጽሑፍ የተሰኘውን የጻፈው ዳንኤል ክብረት ሲሆን አቅራቢ ተመስገን በቀለ።
ቻችን ይህ የምታዳምጡት ስቶኮም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እንደ ኢትዮጵያ ነው ተቆጣጣሪ ማለት ነው እስከ 6 ሰዓት የሚያስተላልፈውን ፕሮግራም ነው ጀምሮ አሁን ወደ አጋማሹ ላይ ደርሰናል። በሚቀጥለው የዛሬ 15 ቀን ነው ባለሳሳት የኢትዮጵያ አዲስ አመት ይከበራል። በዚያው አጋጣሚ የኢትዮጵያ ድምጽ ሬዲዮ የተመሰረተበትን 23ኛ አመት ያከብራል። በዚህ የስነ ስርዓት ላይ አንድ የተለየ ፕሮግራም እናዘጋጃለን ብለናል። እንግዲህ ወላጆችና በተለይ ህጻናት ወጣቶች በዚህ ላይ ከተካፈሉ የሚካፈሉ ከሆነ የታለንት ሾው እንግዲህ ታለንት ሾው በዘፈን በሙዚቃ በዳንስ በፈለጉት ነገር
በግጥም
በፈለጉት ነገር ልጆች ህጻናት ወጣቶች አዋቂዎችም ሊሆኑ ይችላሉ ችሎታቸውን ያሳያሉ ሽልማት ይኖረዋል። እንግዲህ እንድትመዘገቡ ብለናል። ስልክ ቁጥርን ሰጣችኋለን። ልጆቻችሁንም ማስመዝግቡ ራሳችሁንም ማስመዝግቡ። ስልክ ቁጥሮቹ እንግዲህ ትንሽ ችግር የሚሆነው ምንድነው? እኔ በእኛ ሰዎች አካባቢ የማየው ችግር ምንድነው? ላስት ሚኒት ላይ ዛው ስነ ስርዓቱ ላይ መጥቶ ባክን ልጅን አስገባልኝ ይላሉ። ፕሮግራም ሳይደረግ ምን አይነት ችግር ይፈጥራልና በደንብ ተዘጋጅተንበት በደንብ የተከላጠፈ ስራ እንዲሰራ ልጆቻችሁም ወጣቶቹም ሁሉም እዛ ላይ የሚቀርቡት በተከላጠፈ ሁኔታ እንዲያቀርቡ ችሎታቸውን በሚቀጥለው ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። 0702 698597 ደግመዋለሁ። 0702 698597 ወይም 0704984934 ደግመዋለሁ። 0704984934 ወይም 0722811345 ደግመዋለሁ። 0722811345 በመደወል በእነዚህ 3 ስልኮች መመዝገብ ትችላላችሁ። ስልኮቹን ወደ ኋላ ላይ እንመለስባችኋለን። የታለንት ሾው ነው። ይህ ሾው በብዙ ኢትዮጵያኖች ይታያል። በአለም ዙሪያ ያሉ ኢትዮጵያኖች በዌብሳይቶች በቫይበር በፌስቡክ በተለያዩ አማካኝነት የሚያዋቸው ስለሆኑ ለዚህ እንድትዘጋጁ እናሳስባለን። ለአሸናፊዎቹ ሽልማት የኢትዮጵያ ድምጽ ሬዲዮ ያዘጋጀ መሆኑን ከወዲሁ እንገልጽላችኋለን። እንግዲህ የተለያዩ ዝግጅቶች አሉን ብለናል። አብይ ቅድም ስትናገር የተለያዩ ዝግጅቶች አሉ። በዚህ በሾው ምንድን ነው በሙዚቃ ዝግጅቱ ላይ እንግዶች ሁሉ ጋብዛለሁ ያልክ መሰለኝ።
አሁን በየቀኑ ፕሮግራም በሮች የሚከፈቱት 13 ላይ ሲሆን
ኦኬ
እንዲሁም በዚህ ፕሮግራም ላይ የልጆች ታለንት ሾው ፕሮግራም ይኖራል።
ኦኬ
ከዛም በመቀጠል የምግብና የመጠጥ ተዘጋጅቷል።
የውዝዋዜ
በወጣት ሴቶች እና ወንዶች ይተጋጃሉ። እንደዚሁም የተለያዩ ህብረተሰቡን ሊያዝናኑ የሚችሉ ሙዚቃዎችን በማረግ አብረን የለቱን ፕሮግራም እናሳልፋለን።
የተለያዩ ኮሚቴዎች ተቋቁመዋል። እነዚህን ኮሚቴዎች በሚቀጥሉት ደቂቃዎች ውስጥ እናስተዋውቃችኋለን። የሚሉትንም እንሰማለን። ተመስገን የምትለዋለህ?
ያው እንደተለመደው ከዚህ ቀደም እንደነበረው የተለያዩ ፕሮግራሞች ይኖራሉ። ህጻናቶች አበባዮችን ይጨፍራሉ። ኢትዮጵያዊ ባል ነው እናከብረው።
በነገራችን ላይ የአዲስ አመትን ለአንድ ነገር ላንሳላችሁ የደረሰብኝን አንድ ጓደኛዬ የቡና ሴሬሞኒ አለ። ኢትዮጵያውያን ቡና ሴሬሞኒ በጣም ነው ፈረንጆች የሚወዱት። በጣም ነው የሚያደንቁት ይወዱታል ቡናውንምና እንዳጋጣሚ ሆኖ ሳር ማጨድ አለብኝ አለኝ። ያለፈው አመት ዝግጅት ላይ ለምንድነው ሳር የምታጭለው ስለሆነ ነው ሳር ታጭሎ ነው የሚነሰነሰው አለኝ። ኦኬ ኢትዮጵያ የሚደረግ ነው አቃለሁ። እሺ አልኩና መኪና ቁሜ እኔ ቁጭ በመኪና ውስጥ ተብቀዋለሁ። እሱ እዚህ ቡቸርካ ወደ አልቢ መታጠፊያው ላይ ከዘመዱ ጋር ሆኖ መንገር ላይ ሳር ያጭዳል። አሁን በዛም በመኪና የሚያልፉት በሙሉ እንደ ጉድ እየቆሙ ያዩታል። ምክንያቱም እዚህ ሀገር ሳር ማጨድ አጭደ ለቤት አትወስድም። ሳር የሚያጭዱት የነሱ የኮሚን ሰራተኞች ናቸውና ሁለት ጥቁሮች እዛ ቆመው ሳር ሲያጭዱ ኖርማል የሰራተኛ ልብስ አይደል ኖርማል ልብስ ለብሶ እኔ ደንግጬ አንገቴን ወደ ታች ቀብሬ መኪናው ተደብቄ ያለው እሱ አረባኪ እንዴ አረባኪ በቃል ስለው ቆይ ባክ ግድ የለም ያለ አጭም እና እኔ ካሁን ተያዝን እያልኩኝ ደነግጥ ነውና አረሰውም ይሄንን እንደዚህ አይነቱን አጋጠም ገጠሙኝ። አድማጮቻችን እንግዲህ የአዲስ አመቱን ዝግጅት በተመለከተ በሚከተሉት ሳምንታት ሁሉ እናቀርባለን
ቦታውም
ይዘጋጃው የቀኑ ፕሮግራም ሃሉንዳ ነው። ሃሉንዳ 13 ሰዓት በመግብ ስነ ስርዓት ይጀምራል እስከ 22 ነው መሰለኝ
18 ላይ በሃሉንዳው ፕሮግራም ያልቃል
ኦኬ። የምሽት ፕሮግራም ደሞ አለ እሱ ደሞ ሮክስፌድ ነው እሱን እንመጣበታለን። ለማንኛውም ፕሮግራማችን ይቀጥላል። እንቁጣጣሽ የሚለው ዘፈን ተሰማችሁ?
አዎን።
እስክስታ ወረዳችሁ? እዚህ ነው ሳይው እስክስታ ይወርዳሉ።
አዎ አንዴ በደንብ።
የአዲስ አመት እስክስታ ነው ደሞ እስክስታውም ለየት ያለ ነው። ሰላም እንዴት ናችሁ? ሰላም ጠና ያስጥልኝ።
እግዚአብሔር ይመስገን በጣም ደህና
ነኝ። ውቤና ሙሉ ሰላም ናችሁ? እንግዲህ አድማጮቻችን እነዚህ የኢትዮጵያ አዲስ አመት እና የኢትዮጵያ ድምጽ ሬዲዮ 23ኛ አመት ዝግጅት ላይ የምግብ ኮሚቴው አላፊዎች ናቸው። እስቲ የሆድ ነገር ሆድ ይቆርጣል ነውና እስቲ ንገሩን ምንድነው ያል የሚኖረው የጎደላችሁ ከህዝብ የምትጠይቁት ምንድነው? እስቲ ስለሱ ንገሩን። ሃሎ
ማን ይናገር?
አንዳችሁ
እኔ ልናገር
መሰለኝ።
አዎ እንግዲህ በየአመቱ የኢትዮጵያ ሬዲዮ የሚያዘጋጀው ፕሮግራም ላይ እኛም ፍቃደኛ ሆነን አለን በማለት ከጎኑ ይመጀል ያው ለዚህ አመት አዘጋጆች እኛን እንድትስተናገድ እንሰራቸውን ነገሮች ከልምድም እንዲሁም ደግሞ በፊት ሲሰሩ ከነበሩ ሰዎች ጋር አብረን ያው በመወያየትና እንዲሁም በመተጋገዝ ልናዘጋጅ ወገባችንን መቀነታችን አነቅ አርገን እኔና ሙልቀን
እሰይ
ተዘጋጅተናል።
እሰይ
ህዝቡም እንግዲህ ያዘጋጀነውን ነገር እንዲበላልን እንዲጠጣልን እንዲደሰትልን እንዲሁም የተለያዩ ፕሮግራሞች አሉ። ባለው ፕሮግራም ላይ ያለው ፕሮግራም አብረን እንግዲህ ሲያዋሽ እንድንል እያልኩኝ ለህዝቡ አስተላልፋለሁ።
በጣም ቆንጆ
ደግሞ ቴክ መልሳለሁ።
በጣም ቆንጆ። ሙሉ ቀን የሆድ ነገር ሆድ ይቆርጣል ደግሞ አለው። እንዴት ነው የሰው ልጅ የሰሩትን ሲበሉለት የወለዱትን ሲስሙለት ነው ደስ የሚለው? በደም ተዘጋጅታችኋል ይሄን ነገር እንዲበሉላችሁ ደስ የሚላችሁ የሰራችሁትን ሰው ሲበላላችሁ ነው አይደል?
አዎ እነስ ነው አህመድ በጣም አመሰግናለሁኝ ፕሮግራም ላይ ስለቀረብከኝ። ማስተላልፈው ያው ይሄን ዝግጅት በደማቅ ሁኔታ በጥሩ ሁኔታ የኢትዮጵያዊነት ፍቅር ባለበት ደግሞ የኢትዮጵያ ባሁን ሰዓት ያው ወያኔ ያደረገብን የሰራ ያለው ሴራ እየከሸፈ ጥሩ እንትን ላይ ነው ያለነው። ስሜታችንም ቆንጆ የሚሆን ይመስለኛል። በጥሩ ሁኔታ እናከብራለን እና የምግብ እንትኖችንም አንዳንድ ሰዎች አነጋግሬ ያለው የተወሰኑ ሰዎች ያው አንዳንድ ነገር እንደሚያቀርቡልን ተስፋ ሰጥተውናል። ተጨማሪ አሁንም ሰው ስለሚያስፈልገን
ኦኬ
ወጥም ይሁን መስራት መሰርተው ማቅረብ የሚችሉ ሰዎች ሌላም ዳቦ የተለያዩ ያው ኢትዮጵያውያን ባለሙያዎች ነን። እውነት ለመናገር
አለ
ጥሩ ባለሙያ እህቶች አሉ ይችላሉ። እንጀራ መጋገር የሚችል ሰው ካለ ያንን አቅርቦት እንዲያደርጉልን በኢትዮጵያ ሬዲዮ ስም እጠይቃለሁ። ያው የምግብ ኮሚቴ ነን። ይሄንን ያው ላንተም ስልክ ቢሰጡ እኛንም ኮንታክት ማድረግ ይችላሉ። እና በጥሩ ሁኔታ እናከብራለን ብዬ አስባለሁ።
በጣም ጥሩ። ባጭር ጊዜ ላይ አስገባችሁ በጣም እናመሰግናለን። እየተዘጋጃችሁ ነው ለታችሁም ባጭሩ?
አዎ በጣም
አዎ በጣም እየተዘጋጀን ያለነው። እኛ ጊዜው አጭር ባይሆንብን ብዙ መናገር የምንፈልገው ነገር ነበረ። ያው በአጠቃላይ ሁሉ ቀንም ገልጸዋለች። እርዳታ የሰውም እርዳታ እንፈልጋለን፣ እገዛም እንፈልጋለን። እዚህ ጋር ተባበሩ ነው የምንለው። በተረፈ ግን ሁሉ ነገር አለ፣ ሁሉ ነገር ሙሉ ነው።
በጣም እናመሰግናለን። በሚቀጥሉት ሳምንታት ውስጥ የሚቀጥለው ሳምንት ማን ሳምንት አለን ያለው ሁኔታ እስቲ ትነግሩናላችሁ። በደንብ በልተን ተዝናንተን እንድንውል የምታደርጉበት ሁኔታ በጣም እናመሰግናችኋለን። መልካም ቀን።
እናመሰግናለን። መልካም ቀን። እናመሰግናለን።
አድማጮቻችን በድጋሚ እንደምናርፍዳችኋል። ፕሮግራማችን እንደቀጠለ ነው። አሁን የብሩክ በረከት የውድ ጨዋታ ፕሮግራም ይቀጥላል።
ሰላም ጤና ይስጥልን የተከበራችሁ የኢትዮጵያ ድምጽ ራዲዮ አድማጮች። እነሆ አሁን የእሁድ ጨዋታ ፕሮግራም ተጀመረ። በዛሬው የእሁድ ጨዋታ ፕሮግራማችን የምናቀርበው በተለያዩ መልእክት ያላቸውን ግጥሞች ነው። እነዚህን ጥሩ ግጥሞች ለዛሬ ለአድማጮች መርጠናል። ከዛ በፊት ግን በእውቀቱ ስዩም ነዋሪ አልባ ጎጆችን መግቢያ ላይ የጻፈው ስለ ግጥም ሐሳብ በጥሩ ሁኔታ ስለሚገልጽ እንደሚከተለው እናቀርባለን። ግጥም የሕያው ስሜቶች ምስክርነት እንደሆነ እናምናለን። ምናባዊ መገለጥ እንደሆነ እናምናለን። ለአያቶቻችን ከመለከት ጋር የሚያገናኝ መሰላል፣ ለአባቶቻችን የአብዮትን ሰይፍ የሚስል ሞረድ፣ ለእኛ ፍለጋ ወይም ሐሰሳ መሆኑን እናምናለን። ያልተንዛዛ ለቅሶ፣ ያልቆረደፈ ተረብ፣ ያልተዝረከረከ ፍልስፍና መሆኑን እናምናለን። ለገጣሚው ብቻ የተሰጠ መክሊት እንደሆነም እናምናለን። ገጣሚው ያላረገዘውን የማያምጥ፣ ያላማጠውን የማይወልድ፣ ያልወለደውን የኔ ብሎ የማይጠራ እንደሆነ እናምናለን። በጭብጨባ ብዛት የማይለመልም፣ በርግማን ብዛት የማይከስም እንደሆነ እናምናለን። ከሁሉ በላይ ለዘመዶቹ ማለትም ለሰው ልጆች የሚገደው ልባም እንደሆነ እናምናለን አምነንም እንጽፋለን ፍኖተ አርነት ክቡር መንፈሴ ሆይ አንተው ህግ አርቃቂ አንተው ፍርድ አዝራቂ የወህኒው ባለቤት የወህኒው ጠባቂ ደካማው ሰለባ ባይል ፍር ታስሮ ያመልጥ ይሆን ሰብሮ ይበቀለኝ ዞሮ ምን ያስም ምን ያቅድ ምን ካ ምን ይናድ ብለ በማውጠንጠን ረፍት ከመታጣ ምርኮኛን ፈተህ አንተው ነጻውጣ ሌላኛው ግጥም በሙስና ላይ የተገጠመ ነው ለሙስና የተገጠመ ሐሰሳ ስጋ እልፍ ከሲታዎች ቀጥናው የሞገጉ ስጋችን የተደ ብለው ሲፈልጉ በየሸንተረሩ በየጥጋጥጉ አስሰው አስሰው በመድር በሰማይ አገኙት ቦርጮ ነው ባንድ ሰው ገላ ላይ ድረስ ላደር ባይ ጓዴ የለየ ጊዜ ቦታ እየመረጠ እስስታማ መልክ ገጽ ተለወጠ አያንድ አልነበርክ በሰርዶች መሃል አህዮች ሲበዙ ዛሬ ጅቦናል በር አንኳኳ ይከፈትላል ስትገባ ሌላ በር ይጠብቃል ህይወት ልፍኛ በስቶ ልፍኛ በበር ተሞልቶ የመኖር መፍቴ ቃሉ ሲያንኳኩ መኖር ነው ቃሉ አንኳክቶ ከመያስከፍቱ ውጭ ቆሙ ተሻሉ ኗሪ አልባ ጎጆች አያቶች በባዶ መስክ ተመራምረው ጠባባቸውን እድሚያቸውን ገብረው የጎጆ ንድፍ ሲያበጁ አረጁ ዘመናቸውንም ፈጁ አባቶች መላ ዘመናቸውን ጎጆ በመቀለስ አሳለፉ ሳይኖሩበት አለፉ ልጆች ጎጆን ለመወረስ ሳይከጅሉ እንዲህ አሉ የአባቶቻችን ጎጆ ይሁን ባዶ ይሁን ሆና በእኛ ቁመት በእኛ መጠን አልተቀለሰምና በታውቂ የተሰኘ የፍቅር ግጥም ነው ትንሽ አዝናኝም ስለሆነ እናድምጠው በታውቂ ስትስቂ ጠፈር እንደምታደምቂ መንፈስን ከአዚም ስራት እንደምታላቅቂ በታውቂ ስትስሚ አጥንት እንደምታለመልሚ ታማሚ ልብ እንደምታክሚ በታውቂ ስታወሪ ዱዳ እንደምታናግሪ መንኩሴን ከሱባዬ ፍላስፎን ከጉባኤ እንደምትጠሪ በታውቂ እንኳንስ በኔ ልትስቂ ከራስሽ ጋር ፍቅር ይዞሽ አይሽ ነበር ስትማግጂ ወደምንም የማያደርሰው መንገድ ቸኳይ የሚመስለው ፈጣን የሚመስለው በውልውል መኪና በፋሽን መጫኛ ወይም በባዶ እግሩ ሽውልም የሚለው ሄውሉ ምሁር ሄውሉ ማይም መንገዱን የሞላው ከታችም ከላይም ሲመላለስ እንጂ ሲደርስ አይታይም። ከራስ ሸምበርስ የአንድ ኢትዮጵያዊ ቴሌቪዥን አጭር የህይወት ታሪክ። ቴሌቪዥኑ ሰውየው አየው ሰውየው ያፈጣል ሻጋታ መረጃ ባይኑ ያላምጣል አይኑን ላፍታ ማርገብ ከሽንፈት ቆጥሮ ያይኖቹን ሽፋሽፍት በጭካል ወጥሮ ባዶና ትይንቱን በቅጡ ሳይለየው ያፈጣል 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 ሰውየው። እግዚአብሔር ደግ ነው። አይነን በአምፖል አምሳል ግንባር ላይ ቢተክልም ሲያበሩበት ቢያድሩ ላይን አያስከፍልም። ግና ቴሌቪዥኑ ታካች የፈጠረው ታካች በመሆኑ ለውጥ እየተመኘ ክፍሉን ባይኑ ቃኘ። ካፍጣጩ ሰው በቀር ምንም አላገኘ። ስለዚህ ሰለቸው ታከተው ተከፋ። እኩለ ሌሊት ላይ ራሱን አጠፋ። በነጻ መጎምጀት የበይ ተመልካቹ ሲበሉ ስላየ ምራቅ በመዋጡ ተካፍሏል ከንጀራው ተካፍሏል ከወጡ ተገምቷልና በሂሳብ በዋጋ ሁሉም በዚህ ዓለም በነጻ መጎብጀት ብሎ ነገር የለም። ፈካሬ ኡነት ሰማዩ እንዲህ እንደ ዛሬ ርቆ ሳይወረወር ሁሉ እንዳሻው የሚቆርሰው ሁሉ እንዳሻው የሚጎርሰው ግዙፍ እንጀራ ነበር ብለሽ ነገርሽኝ። ኡነት ነው ተቀብያለሁ ምክንያቱም ወድሻለሁ። አያቴ 300 ዓመት ኖሩ የመቶ ዓመት ሰው ይያሉ ብርቱ ጽኑ ነበሩ። ዘሆን በጥፊት አሉ አንድ ጥይት ተኩሰው ሶስት ነብሮች ገደሉ። ብለሽ ነገርሽኝን እውነት ነው ተቀብያለሁ ምክንያቱም ወድሻለሁ። አባቴ ከሰዎች ሁሉ ይለያል ባይኖቹ ብቻ ባይሆንም በማጅራቱም ያያል። ብለሽ ነገርሽኝን እውነት ነው ተቀብያለሁ ምክንያቱም ወድሻለሁ። ግን አጅል እንዳልመስልሽ አይደለሁም ተላላ በርግጥ በጀ ብላሻለሽ ነፍሴ ሁሉን ተቀብላ። እውነት ማለት ከሚወዱት መስማማት እንጂ አይደለምና ሌላ። በወለላይ አጋዚና ሰይጣን በተሰኘ ግጥም ፕሮግራማችንን እንደመድማለን። ከፕሮግራማችን ጋር አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ወጀወለ ላይ አጋዚና ሰይጣን ግጥም። አጋዚና ሰይጣን ተገናኝተው መንገድ ሽቅብ ቁልቁለቱን በመውጣት በመወረድ ሲሄዱ አመሹና አንድ ላይ በመጓዝ ጨለማው ጠንክሮ አይናቸውን ሲይዝ ፈልገው ለማደር በግዚአብሔር እንግድነት ፍቃድ ለመጠየቅ ተጠጉ ካንድ ቤት። እነዛን እንግዶች ባለቤቱም አይቶ ከጋበዛ ወዲያ እህል አዘጋጅቶ ማሳደር የሚችል አንዱን ነው በማለት ማንነታቸውን ጠየቀ እንዲነግሩት። አጋዚ ተነስተው የመለሰ አዲስ ጦር እንደሆነ ገልጾ አብራርቶ ሲናገር ሰይጣንም ገለጸ ራሱን ሳይሰውር። የኔ ሰውየው ፈገግታ አሳይቶ እንዲያደር ፈቀደ ሰይጣን ቤት ገብቶ። አጋዚው ራሱን እየነቀነቀ እንዴት እሱን መረጥክ በማለት ጠየቀ። ሰይጣንስ ይዳል በመስቀል በጠበል አንተ አልወጣም ካልከኝ ምን ማድረግ ይቻላል? ስለዚህ መላእክት አንተን ስለማላውቅ አላሳድርህም ሌላ ቦታ ጠይቅ በማለት ተናግሮ ዘግቶ ገባ በሩን። አጋዚና አባሮ አስተኛው ሰይጣንን።
እንደምን አርፍዳችኋል አድማጮች። ከረፋዱ 11 ሰዓት ከ5 ደቂቃ ሆኗል። የሳምንቱ ዜናዎች ቀጥለው ይሰማሉ። በኢትዮጵያ ጸረ ወያኔ ትግሉ ተፋፈሞ ቀጥሏል። ተጋድሎ በተደረገባቸው በርከት ተባሉ የአማራ የገጠር ቀበሌዎች የመንግስት መዋቅር ፈርሶ የጊዜው ባለኮከቡ ባንዲራ ተቀይሮ በልሙጡ ሲተካ አዳዲስ የጎበዝ አለቃዎችና ሽማግሌዎች በመሾም ህዝቡ ራሱን ማስተዳደር መጀመሩ ታውቋል። በተለይ አማራ ህዝብ ያደረገ ያለው መጠነ ሰፊ ጸረ ወያኔ ተቃውሞ አድማሱን በማስፋት ቦታውን በማጽዳት ባስደናቂ ሁኔታ መካሄዱ እንደቀጠለ ነው። ባሳለፍነው ሳምንት ከተቃውሞ ባሻገር የተሳካ የስራ ማቆም አድማዎችን በባህር ዳር፣ በጎንደር፣ በደባርቅ አካሂዷል። ይህም ከተቃውሞ ባሻገር የሚደረጉ የትግል ስልቶች መሆናቸውን አዘጋጆቹ ተናግረዋል። በሳምንቱ አጋማሽ የጎንደር ህዝብ የስራ ማቆም አድማ ላይ ያለ አዘናግተው የወልቃይት የአማራ ማንነት ኮሚቴ አባልና አሁን ለተከታተለው ዝባዩ ንቅናቄ መሪ እንደሆነ የሚነገርላቸው ኮሎኔል ደመቀ ዘውዱን በድጋሚ አፍኖ ለመውሰድ የተደረገው ሙከራ የከሸፈበትም ሳምንት ነበር። እስከ 500 የሚደርሱ ልዩ ኮማንዶዎችን ከባድ መሳሪያና ሄሊኮፕተር አስይዞ የላካቸው የህዋት ልዩ ኃይሎች ኮሎኔል ደመቀ ወደሚገኝበት አንገረ በስር ቤት የአማራ ሚሊሻዎች አትገቡ ማለታቸውን ተከትሎ ተኩስ ሲከፈት ተኩሱን የሰማ የአካባቢው ህዝብ ግልብጥ ብሎ በመውጣት የህዋትን ታጣቂዎች ወደ መጡበት እንዲመለሱ አድርጓል። ይህን ተከትሎም የክልሉ መንግስት ኮሎኔል ደመቀን ጎንደር እንዲቆይ ያደረግነው ፈርተን ሳይሆን የጎንደር ህዝብ አክብረን ነው ብሏል። ይህ የተጋድሎ ንቅናቄ ወደ ጎጃም ተስፋፍቶ በደብረ ማርቆስ፣ ፍኖተ ሰላም፣ በቋሪት ደንበጫ፣ በጨረቃ ማኑኤል፣ በብር ሸለቆና በቡሬ በጅገ እንዲሁም በሌሎች የጎጃም አጎራባች አገሮች ተጋድሎ ተፋፍሞ ተካሂዷል። በፍኖተ ሰላም ተካሂዶ በነበረው ተጋድሎ ሰልፈኛው ወደ ባዴን ጽፈት ቤት በማብራት ጽፈት ቤቱን በድንጋይ በማርገፍ መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚለውን ቢልቦርድ በእሳት አጋይቷል። ከ25 ዓመት በኋላም በከተማ ጽፈት ቤት የባዴንን አርማ በማቃጠል ንጹሕን የኢትዮጵያ ሰንደቅ ዓላማ አውለብልቧል። በቡሬም ተካሂዶ በነበረው የተጋድሎ ትዕይንት 40 ሺህ የሚቆጠር የአካባቢው ህዝብ በመውጣት ወልቃይት አማራ ነው፣ ወያኔ ሌባ ነው በማለት ከተማውን ሲቆጣጠር በህወሓት ንብረቶችም ላይ ጉዳት አድርሷል። በከተማዋ ይገኙ የነበሩትን ባለኮከብ ባንዲራዎች በማውረድ አረንጓዴ፣ ቢጫ፣ ቀይ ብቻ ሰንደቅ ዓላማ ቀይረዋል። ማጠቃለያ ላይ ተጋድሎ እየተካሄደባቸው በሚገኙ አካባቢዎች የሚገኙ የመንግስት መስሪያ ቤቶች ባንዲራ በልሙጡ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ሲቀየር፣ የባዴን ጽፈት ቤቶች፣ የባዴን ኃላፊዎች መኖሪያ ቤቶች በአብዛኛው እርምጃ ተወስዶባቸዋል። በደብረ ማርቆስ ከአመታት በፊት የሰማያዊ ፓርቲ የአካባቢው ተጣሪን ወጣት ሳሙኤል የገደለውን የአካባቢውን ታጣቂ ተቃዋሚ ሰልፈኞቹ እሱን ሲያጡ ቤቱን በእሳት አጋይተዋል። በሰሞኑ ተጋድሎ 3 የጎጃም ነዋሪዎች ሲገደሉ ከ10 በላይ የመንግስት አጣቂዎችም ተገለዋል። ይህ ተጋድሎ በጎንደርና አካባቢው ተጠናክሮ ሲቀጥል በደብረ ታቦር ልዩ ስሙ ዳባ ማጣቢያ ተብሎ በሚጠራው ቀበሌ 2 ካድሬዎች ተገለው መገኘታቸው ተዘግቧል። በማክሰኝት ገደብዬ እንፍራስ ተቃውሞ ሲቀጣጠል በአርማጭሆም ታጣቂ ገበሬዎች ከህወሓት ታጣቂዎች ጋር እየተፋለሙ እንደሚገኙ ተዘግቧል። ለሌላም ዜና በአርባያ በለሳ የመለስ ዜናዊ ትምህርት ቤት በመባል የሚታወቀው ትምህርት ቤት አጼ ቴዎድሮስ በሚል መቀየራቸውም ተዘግቧል። በአማራ ክልል በሚካሄደው ተቃውሞች ቦታ በሙሉ ለኦሮሞ ህዝብ ያላቸውን አጋርነትም በሰፊው አሳይተዋል። ይህ በእንዲህ እንዳለ የኢትዮጵያ ደህንነት መስሪያ ቤት አዲስ አበባ ለሚገኙ የሆቴል ባለቤቶች ባስተላለፈው መልእክት ከአማራ ክልል የሚመጣ ማንኛውም ሰው ሆቴል ከማረፉ በፊት ለፖሊስ ሪፖርት እንዲያደርግ አሳስበዋል። የህወሓት መራሹ መንግስት የአማራና የኦሮሞን ህዝብ የመከፋፈል ሴራው መክተሙ መንግስቱን ክፉኛ እንደረበሸው እየተገለጸ ነው። የህወሓት የሚዲያ አውታሮች ሰሞኑን የኦሮሞ ህዝብ እያደረገ ያለው ተቃውሞ ተገቢና ትክክለኛ እንዲሆን መልስ የሚያስፈልገው ነው። ይሁንና የአማራው ተቃውሞ አመጽ ነው መቀልበስ አለበት በማለት ለመከፋፈል የሞከሩ ጥረት ሳይሳካ ቀርቷል። የኦሮሞን ተቃውሞ የሚያስተባብሩ አካላት ከሰሞኑ እንደገለጹት የኦሮሞም ሆነ የአማራ ህዝብ ተቃውሞ ተጋርሎ ህጋዊ ህገ መንግስታዊ እንዲሁም የስልጣንና የህዋትን የበላይነት መክተሚያነት የሚጠይቅ ነው በማለት አቋማቸውን ግልጽ በማድረግ ህዋትን አስደንግጠዋል። በተያያዘ ዜና የአማራና የኦሮሞ ህዝብ የጋራ ትግል ያሳሰበው ወያኔ ሳጥና ጭርናቸው መቼ መታረቅ የማይችሉ በማለት በየሚዲያዎቹ ቢያነሳም የኦሮሞን ተቃውሞ አስተባባሪዎች አንዱ እንደሆነ የሚታወቀው ጀዋር መሐመድ በገጹ እንዳሰፈረው ኦሮሞና አማራ መታየት ያለባቸው እንደ ሳትና ጭር ሳይሆን ጎን ለጎን በቅለው ለረጅም ጊዜ አብረው እንዳደጉ ትልቅ ዛፎች ናቸው ማለቱ ተዘግቧል። የአማራን ህዝብ ትግል በስፋት ከሚዘግቡትና መረጃ ከሚሰጡት አንዱ ሄኖክ ሽጠላ በበኩሉ ኦሮሞና አማራ ጎን ለጎን የቆሙ ዛፎች ብቻ ሳይሆኑ ከአንድ ምንጭ የጠጡ ከአንድ አይነት አፈር የመጠጡ አንድ አይነት አዋፋትን የተሸከሙ አሁን ደግሞ ወያኔ በሚባል አንድ አይነት መጥረቢያ እየተቆረጡ ያሉ ሁለት ወይራ ዘሮች ዝግባ ህዝቦች ናቸው ብሏል። በሌላ ዜና የኦሮሚያ ተቃውሞ በአዲስ መልክና ትንፋሽ ከፊታችን ጳጉሜ 1 ጀምሮ ሊካሄድ ዝግጅት ማጠናቀቁን የኦሮሞ ተቃውሞ አዘጋጆች ይፋ አድርገዋል። በሌላ ዜና በቅሊንጦ እስር ቤት የሚገኙት እነ በቀለ ገርባ የሶስት ቀን ብሔራዊ ሀዘን እንዲሆን በማለት ከእስር ቤት ያስተላለፉት መልእክት በርካታ ኢትዮጵያውያን በተለያየ መንገድ ሀዘናቸውን እየገለጹ ነው። አብዛኞቹ ጸጉራቸውን በመላጨት ጥቁር በመልበስ በማህበራዊ ሚዲያ ደግሞ እጃቸውን ከፍ አድርገው ኤክስ በመስራት ተቃውሟቸውን የሚገልጹ ጽሑፎችን እየለጠፉ ይገኛሉ። በሌላ ዜና ትናንት በምዕራብ ሐረርጌ በሚገኝ አንድ መስጊድ ላይ በተወረወረ ቦምብ የመስጊዱን ኢማም ጨምሮ 4 ሰዎች ሲገደሉ 23 መቁሰላቸው ተዘግቧል። የዓይን እማኞች እንደተናገሩት ቦምቡን የወረወሩት የመንግስት ታጣቂዎች መሆናቸው ሲገለጽ ለምን የሚለው ጥያቄ አብሮ አልተመለሰም። ህዝቡ እንደ ሐማስ የከተማ ትግል ሊጀምር ይችላል ሲል ኢህአዴግ ስጋቱን ገለጸ። የኢህአዴግ ከፍተኛ ባለስልጣናት ባደረጉ ስብሰባ ላይ አሁን በሚታየው አካሄድ የአማራና የኦሮሚያ ክልል ነዋሪዎች ተቃውሟቸውን እያጠናከሩ ከመጡ እንደ ሐማስ መሳሪያ አንግተው ሰፈር ለሰፈር ከመንግስት ጋር የሚታኮሱ ኃይሎች እንደሚፈጠሩ፣ ጥያቄያቸውን ከሰፈር ጥያቄ ወደ ሀገር አቀፍ አጀንዳ ሊቀየር ይችላል ሲል ኢህአዴግ የፖለቲካ ደህንነት ክፍል ግምገማውን አቅርቧል። ብአዴን የጎንደር ህዝብ አመጽ ህዝባዊ መሰረት ይዞ የተደራጀ በመሆኑ በኃይልም ቢሆን መፍታት አልቻልኩም ሲል አስተያየቱን በስብሰባው ላይ አቅርቧል። ኦህዴድም በተመሳሳይ የሆነ ግምገማ አቅርቧል። ኢህአዴግ የገበሬ ሚሊሻዎችን የመከላከያ ልብስ እያለበሰ ሆቴል ተከራይቶ በመቀለብ በየወረዳው ጸጥታ አስከባሪዎች አድርጎ እያሰማራ ነው። በሁሉም ወረዳዎች ለሚሊሻዎች አዳዲስ መሳሪያዎችን እያስታጠቀ የመከላከያ ልብስ እያለበሰ የደሞዝ ጭማሪ እንደሚያደርግ ቃል እየገባ በየወረዳ ወጩ ከተማዎች በርካታ ቁጥር ያላቸው ገብረ ሚሊሻዎችን እርሻቸውን አስተቶ ሆቴል ተከራይቶ በመቀለብ ከተማዎችን እንዲቆጣጠሩና የስነ ልቦና ጫና እንዲፈጥሩ ለማድረግ እየሞከረ ነው። በሌላ በኩል ኢህአዴግ አንዳንድ አመራሮቹን አስገምግሞ በማባረር የህዝቡን ቁጣ ለማውረድ አዲስ ስትራቴጂ ነድፏል። ሰሞኑን በቤተ መንግስት መሰብሰቢያ አዳራሽ በመፍትሄው ዙሪያ የመከረው ኢህአዴግ ስራ አስፈጻሚ ኮሚቴ የ15 አመታትን ኢህአዴግ ጉዞ በመገምገም ኢህአዴግን በአዲስ አበባ በአዲስ እይታ ለህዝብ ለማቅረብ ወስኗል። ህዝቡ የሚቃወማቸውን አመራሮች በማባረርና በማሰር የህዝቡን ቁጣ ለማውረድ የሚያስችል ስራ እንዲሰራ ባለ 46 ገጽ ሰነድ አዘጋጅቷል። የስራ ዘመናቸውን ሰሞኑን በኦፊሴል ያጠናቀቁት የአሜሪካ አምባሳደር ምትክ ለኢትዮጵያ የሚሾም ዲፕሎማት ገና በእጩነት እንኳን እንዳልቀረበ ተገለጸ። ላለፉት 3 አመታት በኢትዮጵያ የቆዩት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሃስላሽ በነሐሴ 4 ኦገስት 30 ወደ ዩናይትድ ስቴትስ እንደሚመለሱ ሲገለጽ፣ በጊዜያዊነት እርሳቸውን የሚተኩት አሁን በምክትል አምባሳደርነት ማዕረግ እያገለገሉ የሚገኙት ፒተር ፐርፋን መሆናቸውን ዋዜማ ሬዲዮ ዘግቧል። የተተኪ አምባሳደር ጉዳይ ውስጥ ውስጡን ቢወራም የአሜሪካ ምርጫ እስኪጠናቀቅ ድረስና ቀጣዩ ፕሬዚዳንት ቦታውን እስኪረከብ ድረስ ሊዘገይ እንደሚችል ምንጮች ይናገራሉ። እስከዚያው ድረስ አሜሪካ የኢትዮጵያን ጉዳይ የምትከታተለው በቻርጅ ደ አፌር ደረጃ እንደሚሆን ለጉዳዩ ቅርበት ያላቸው ምንጮች አብራርተዋል። በመጨረሻም በታላቅ የሪዮ ዴ ጄኔሮ ኦሎምፒክ የማራቶን ውድድር ላይ ሁለተኛ በመውጣት የብር ሜዳሊያ ተሸላሚ የሆነውና በኢትዮጵያ ውስጥ በመንግስት ኃይሎች እየተፈጸመ ያለውን ግድያ፣ ፈናና እስራት በመቃወም በዓለም መገናኛ ብዙሃን ከፍተኛ ሽፋን ያገኘው አትሌት ፈይሳ ሌሊሳ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን ላደረጉለት ድጋፍና ማበረታቻ ምስጋና አቅርቧል። አትሌት ፈይሳ ለጀርመን ዶቼ ቬለ ዜና አገልግሎት ድርጅት በሰጠው ቃለ ምልልስ የማራቶን ውድድሩን ለመጨረስ ጥቂት ሜትሮች ሲቀረው ባሳየ ተቃውሞ በመላው ዓለም የሚገኙ ኢትዮጵያውያን ከፍተኛ ድጋፍ ስለቸሩት ክብር እንደተሰማው ገልጿል። ብለዋል። በኢትዮጵያና በሌሎች ውጭ ሀገራት የሚኖሩ ከፍተኛ ቁጥር ያላቸው ኢትዮጵያውያን በስልክ በማህበራዊ መገናኛ ብዙሃን በአካል ጭምር የማበረታቻ ድጋፍ እንዳደረጉለት አትሌቱ ለዜና ወኪሉ በሰጠው ቃለ መጠይቅ አብራርቷል። ኢትዮጵያውያን ባደረጉልኝ ድጋፍና ማበረታቻ ከፍተኛ ደስታ ተሰምቶኛል፣ ላመሰግናቸው ፈልጋለሁ ማለቱን ዶቼ ቬለ ዘግቧል። የወቅቱን የኢትዮጵያ ፖለቲካ ትኩሳት በተመለከተ ማብራሪያ እንዲሰጥ የተጠየቀው አትሌት ፈይሳ ሌሊሳ የኢትዮጵያ ህዝብ በአሁኑ ሰዓት በከፍተኛ አደጋ ውስጥ ይገኛል፣ ሆኖም ህዝቡ የንቅናቄውን አድማስ በማስፋት አላማው እስኪሳካ ድረስ ትግሉን መቀጠል አለበት ሲልም ምክር ለግሷል። አትሌት ፈይሳ ሌሊሳ በዓለም አቀፍ የመድረክ የስፖርት ውድድር የሚያደርጉ አትሌቶች አጋጣሚውን ተጠቅመው የኢትዮጵያን ህዝብ በመንግስት የሚደርስበትን የሰብአዊ መብት ረገጣ ለዓለም ህዝብ እንዲያጋለጡ ጥያቄ ማቅረቡን ዶቼ ቬለ የእንግሊዝኛው አገልግሎት በድረገጹ አስፍሯል። በዓለም አቀፍ መገናኛ ብዙሃን ዘንድ አሁንም ድረስ መነጋገሪያ ሆኖ የሚገኘው አትሌት ፈይሳ በሪዮ ኦሎምፒክ የማራቶን ድሉ ወቅት እጆቹን ከጭንቅላቱ በላይ በማጣመር በሀገሪቱ እየተፈጸመ ያለውን ግድያ ማውገዙ ይታወሳል። በውጭ የሚኖሩ ኢትዮጵያውያንም አትሌት ፈይሳ ሌሊሳ ያሳየውን ጀግንነት ተግባር በመደገፍ በጥቂት ቀናት ብቻ እስከ 150 ሺህ ዶላር የሚጠጋ ገንዘብ መሰብሰቡን ከአዘጋጆቹ ለመረዳት ተችሏል። አትሌቱ በውድድር ወቅት ያስተላለፈው ፖለቲካዊ መልእክት ከኦሎምፒክ ህግ አንጻር ተጻራሪ ሊሆን ይችላል በማለት ዓለም አቀፉ ኦሎምፒክ ኮሚቴ ጉዳዩን እንደተመለከተው ገልጾ የነበረ ቢሆንም ኮሚቴው አትሌት ፈይሳ ሌሊሳ በሪዮ ኦሎምፒክ የማራቶን ውድድር ማጠናቀቂያ ወቅት ላሳየው ተቃውሞ የሚወስደው እርምጃ እንደማይኖር ሰሞኑን በይፋ ገልጿል። የሳምንቱ ዜናዎች ተጠቃለዋል።
አድማጮቻችን አንድ አጭር ማስተዋቂያ አለችን። ከማስተዋቂያችን በኋላ ከታሪክ ተመራማሪው ካቶ አገኘው ጋር ውይይት እናደርጋለን። ማስተዋቂያችን እንደሚከተለው የህፃናት የአማርኛ ቋንቋ ትምህርት ዘወትር ቅዳሜ ከ13 ሰዓት እስከ 16 ሰዓት ተኩል በሮግስፌት ፎልከሲስ መስጠት ተጀምሯል። ስለዚህ ልጆቻችሁን በማስመዝገብ ቋንቋቸውንና ባህላቸውን እንዲያውቁ ይርዷቸው። በስዊድን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደብረ ሰላም መድኃኔ ዓለም ሰበካ ጉባኤ። እንግዲህ አድማጮቻችን በመግቢያ ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋራ በመስመር ላይ አቶ አገኘው ይገኛሉ። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ እንደምናላችሁ። ጤና ይስጥልኝ አቶ አህመድ። ጤና ይስጥልኝ አድማጮቻችን።
በእኛ አነጋገር አንድ አባባል አለ፣ የተናገሩት ከሚጠፋ የወለዱት ይጥፋ ይባላል። ባለፈው ጊዜ ተናግረው ነበር እቀርባለሁ ብለው እና ቃሉን ጠብቀው ተገኝተዋል። ጌታ እጅግ በጣም አመሰግናለሁ።
እናንተም ስለጋበዛችሁኝ አመሰግናለሁ የኔ ጌታ።
እንግዲህ አድማጮቻችን ባለፈው ሳምንት ፕሮግራማችን የዛሬ ሁለት ሳምንት ማለት ነው አቶ አገኘው ስለ ኢትዮጵያ ጉዳይ ጥያቄ አቀረብንላችሁ። በተለይም የወልቃይት ተገደን ጉዳይና የኢሃዴግን የኔ ነው ወይም የወያኔን የቲፒኤልኤፍን ወልቃይት ተገደ የኔ ነው የሚለውን ጥያቄ በተመለከተ ምንድነው ምክንያቱ፣ ለምን ይሄን አሰቡ ወዘተ ብለናቸው በአጠቃላይ እሳቸው እንደሚሉት ወያኔ ከዚህም ያለፈ ሌላ ዓላማ አለው፣ በፕሮሰስ ላይ ነው፣ የተለያዩ ደረጃዎች አስቀምጦ የኢትዮጵያን የተለያዩ ቦታዎች ወደ ትግራይ ለመውሰድ ዓላማ አለው ብለው ነበረና ያንን በሰፊው ለአድማጮቻችን እንዲያስረዱልን ብለን ዛሬ ሰፋ ያለ ጊዜ ልንሰጣቸው ተስማምተናል። ጌታዬ እንግዲህ እርሶ የሚሉትን ለአድማጮቻችን እንዴት ነው ወያኔ ወልቃይት የኔ ነው ያለበት ምክንያት? አሁን እንደውም ሰሞኑን የሚገርመው ነገር በኢትዮጵያ ቱሪስት ኮሚሽን ዌብሳይት ላይ ገብተን ስናይ ላሊበላ የትግራይ ነው የሚል ሁሉ አየንና ግራ ገብቶናል። እነዚህ ሰዎች ምንድን ነው የሚያስቡት? እስቲ ከመጀመሪያው ጀምሮ አጠር አጠር አድርገው ምንድን ነው የእነዚህ ሰዎች ዓላማ? ምን ለመሆን ነው የሚፈልጉት? ትግራይን ምን ሊያደርጉ ነው የሚፈልጉት? ስለ ኢትዮጵያስ ምንድን ነው የሚመኙት? ይሄንን ይግለጹልን እርስዎ በሚያውቁት ቋንቋ።
አመሰግናለሁ። ወያኔ እንደው ስናያቸው ከደደቢት የመጡ ያልተማሩ የበረሃ ሰዎች በዚያኔ ሲገቡ በመናያቸው ባየናቸው ስዕል ያንን በነጠላ ጫማና በቁምጣ የገቡትን ነው ያለን። ግን አይዘር በጣም ከኋላ የሚያማክራቸው አንድ ትልቅ ብሬን ቦክስ አለ የምዕራባውያን ወይንም ደግሞ የራሳቸው ደረጃ በደረጃ በጣም ትልቅ የረጅም ጊዜ ትልቅ እቅድ ይዘው እየተንቀሳቀሱ ነው ያሉት። ነገሮችን የሚያደርጓቸው ነገሮች በፍጹም የኢትዮጵያ ሕዝብ በቀላሉ ማየት የለበትም። ከመጀመሪያ ሲጀምሩ ትግሉን ሲጀምሩ 1976 የፈረንጆች አቆጣጠር ላይ ሁለት እርከኖች ወይም ምዕራፎች ያለው ወይም ፌዝስ ያለው እቅድ አውጥተው ነበር። በፌዝ 1 የወልቃይትና የአካባቢውን መሬቶች እነ ሁመራን፣ ጸለምትን፣ ጠገዴን እና ወልቃይትን የሚያጠቃልል ከበወሎ በኩል ደግሞ የራያ ቆቦ ያለማጣ ካና አካባቢውን ለመሬቶች የሚያጠቃልል እነዚህ ሁለቱም መሬቶች በወልቃይት በኩል ያለውም በራያና አዘቦ ወይም አለማጣ አካባቢ ያለው መሬትም በዚህ አካባቢ በጣም በጣም ለመሬት ተብሎ የሚታወቅ መሬት ነው። ስለዚህ የነበራቸው ቅድ ምንድነው እነዚህ ሰዎች ያኔ ትግራይን የመገንጠል አላማ ስለሆነ የነበራቸው ትግራይ ደግሞ በብዙ ጊዜ ስለ ሰው ስለኖረባት መሬቱ ተበልቷል፣ ዛፎቹ ተቆርጠዋል ከብዙ ጊዜ ሴትልመንት አኳያ እና ለግብርና የሚሆኑ በቂ መሬቶች የላቸውም። እንደሚታወቀው በታሪክ ትግራይ የመጀመሪያዋ የኢትዮጵያ የመንግስት ምስረታ ሴንተር ነች። ኦርቶዶክስ ክርስቲያኒቲም ከዛ አካባቢ ነው ለመጀመሪያ ጊዜ እንትን ያለው። ስለዚህ ብዙ ጊዜ ስለተኖረበት የአካባቢ ተበልቷል መሬቱ። የመሬቱ አቀማመጥም ደግሞ ለአፈር ሽርሸራ የተጋለጠ ነው። ተራራማ መሬቶች ስለሚበዙ ይህም ደግሞ አፈሩን ለመጠበቅ የሚያስችል ዘመናዊ ቴክኖሎጂ መጠቀም ባለመቻላችን በታረሰ ቁጥር በአቧራም በዝናብም እየታጠበ ይሄዳል፣ መሬቱ ተበልቷል። እና ስለዚህ ለመሬት ይፈልጉ ስለነበር እነዚህን ከጎንደር አካባቢ በጣም ለሚሆኑ መሬቶች በወሎም እንደዚህ ለመሬቶችን ወደዛ አካተው ትግራይን ገንጥለው ለመኖር ምርት ከነዚህ አካባቢ እናገኛለን በሚል ይሄን አቀዱ። ፌዝ 2 ላይ ምን አደረጉ? ወይች ሀገራችን ደግሞ የሚመሰረቷት ትግራይ ታላቋ ትግራይ ወደብ ያስፈልጋታል፣ ስለዚህ አሰብንና አፋርን ሁሉ ለኛ ማድረግ አለብን ብለው በእቅድ ደረጃ ያዙት። ወልቃይትን ወደ እነሱ ሲያስገቡ ከመሬት ከለመሬት ጠቀሜታ ባሻገር የተመለከቱት እንደገና ከሌላ ኢንተርናሽናል ቦርደር እንዲኖራቸው በምዕራብ በኩል ከሱዳን መገናኘት ስላለባቸው በዚያ መልኩም አቅደው ነው። ያኔ ለትግሉም ይረዳቸዋል፣ ወደፊትም መንግስት ሲሆኑ ትግራይ የትግራይ መንግስት ሲመሰርቱ ከሱዳን ጋር ግንኙነት ቀጥታ ግንኙነት ማድረጋቸው ይጠቅመናል ብለው አስበው ነው ያንን እንትን ያደረጉት። በትግሉ ሰዓት ለስንቅም ይሆናቸዋል፣ ያካባቢ ለመሬት ነው። እንደውም ዳንሻ ውስጥ ነበር ዋናው ጽፈት ቤታቸው የነበረው፣ እነ መለስ የነበሩት እዛ ነው። ሌላ መቀሌ ወይም ማድዋ ወይም ደግሞ ፈርዘር ቱ ኖርዝ ወደ ኤርትራ በኩል አልነበረም እንትናቸው፣ ዳንሻ ውስጥ ነበር ዋናው እንትናቸው። ይህምን የሬዲዮ ጣባቸውም እዚሁ ኤሪያ ነው፣ ዳንሻ አካባቢ ነው የነበረው። ምንድነው ክሳድ ገመል ነው ምናምን የሚባል ቦታ እና ጠቅሟቸዋል። ጥሩ የስንቅ አቅርቦት በማለት ጠቅሟቸዋል። ከሱዳን ጋርም በቀጥታ በመገናኘት እንደፈለጉ እንዲሆኑ እንዲወጡ እንዲገቡ ረድቷቸዋል። ይሄ እንግዲህ ትግራይን ለመገንጠል ባሰቡበት ሰዓት ነው። ከዛ በኋላ ግን ነገሮች እየተለወጡ መጡ። እነ ኢህድንም ተፈጠረ። ከኢህአፓ ተማርከው የሄዱት ተማርከው ሳይሆን በኢህአፓ ሲበታተን ከሌላው ወደ ውጭ ሲወጣ የተወሰኑት 37 የሚሆኑ ሰዎች እና አዲሱ ለገሰን እና ታምራት ላይኔን እና ታበረከትን እና እንደማን ነው የሚያደርግ ዘበውን የመሳሰሉትን ያዘ ግሩፕ ሂዶ ከነሱ ጋር ተቀላቅሎ መታገል እንፈልጋለን አወጣ ማላቸው። ስለዚህ አሁን እንግዲያውስ ወደ መሃል ሀገር የሚያዘልቀን ኃይል ሊሆናል በማለት የሱንም አደረጃጅተው እንትላሉ አላማቸው እንት ይያሉ መጥቶ ኦኬ ሲወደፊት እንግፋ አይነት ይሄንን ኃይል ይዘንም እንግፋ በማለት መጡ። ወደ እንት እየተሳካላቸው መጣ። ተሳክቶላቸው መንግስ ከያዙ በኋላ ፌዝ 3 መስራት ጀመሩ። ፌዝ 3 ከወልቃይት ላይ ቆም የነበረው የነሱ የትግራይ ካርታ የሰሜን ምዕራብ ጎንደርን መሬቶች ከሱዳን ጋር የሚያዋስኑትን በመውሰድ እና አብደራፊን እነ መተማን እነ ሽንፋ አካባቢ ወሽንፋ ወንዝ ነው በዚህ ጋር ያለው ከመተማ ዝቅ ብሎ ያሉትን እነ አላጥሽ የሚባሉ ቦታዎችን እና የቋራን ቦታዎች ምዕራባዊ ቦታዎች ይዞ ከቤኒሻንጉል ጋር የሚያገናኝ ካርታ ሰሩ። እና አሁን ልባርጉ አማራውን የጎንደርን ህዝብ ከሱዳን ጋር እንዳይገናኝ አጠሩት ወደ ውስጥ አስገቡት። ይሄን አንደኛ አማራውን እንደዛ አድርገው ሲያጥረው ከሸብበው ሲያስቀምጡት በሁለተኛ ደረጃ ለነሱ በቀጥታ ከቤኒሻንጉል ጋር እንዲገናኙ እድል ከፈቱ። ይህን በማድረግ የሚጠቀሙት አንድ ያማራውን ጉልበት ያሳሳሉ፣ ሁለት ለመሬቶችን የበለጠ ጨመሩ። እነዚህ የተከስኳቸው መሬቶች በጣም በጣም ለመሬቶች ናቸው። አብደራፊ ኤሪያ እና መተማ በጣም ምርጥጥ የሚበቅልበትና ሰሊጥ የሚበቅልበት ቦታ ነው። ደንም በጣም የታወቀ ነው። በጣም ውሃ ገብ መሬቶች ናቸው እነዚህ መሬቶች። ወደ ቋራም ስንሄድ በጣም እንደዚሁ ለመሬት ነው የሚያደርና ይሄን ለመሬት ከማግኘታቸው ማለት እንደገና ለሌላ ለመሬት መሸጋገሪያነት ከቤኒሻንጉል ጋር እንዲገናኙ በር ከፈቱ። ቤኒሻንጉል ምን ሊያረጉ ነው የሚፈልጉት? ብዙ ጥቅም አለው። አንደኛ ቤኒሻንጉል በጣም በደን የበለጸገና ለመሬት ነው። ስለዚህ ስኬርሲሊ ፖፕሌትድ ነው። በጣም በሳሳ ሁኔታ ነው ህዝቡ ያለው፣ ራቅራቅ ብሎ ነው ያለው። መሬቱ በጣም ድንግል ነው። አይቻለሁ ነው ራሴ እዛ ቦታ። ምናልባት በኔ እድሜ ያላችሁ ሰዎች ካላችሁ ዩኒቨርሲቲ ያለን ዘምተናል እዛ አካባቢ ቤት እንድንሰራ ባሳ አጨነው በ1977 በኢትዮጵያ ካላንደር ይመስለኛል። አዎ አዎ ያኔ ይመስለኛል። አዎ እዛ ዘምተን አይተነዋል። ምንም አይታረስም መሬቱ። በቃ ዝም ብሎ ጫረጸ ዝም ብሎ መጣበተን ይቻላል ይበቅልበታል። በጣም ድንግል ነው። ሰዎቹም አንድ ቦታ ላይ ሴትል የሚያደርጉ አይደሉም፣ በተባራሪነት የሚኖሩ ናቸው። ስለዚህ ያ ለተበላችው ትግራይ ባዶ ለሆነው ትግራይ በኢሮዥን ለታጠበው የትግራይ ሰው በጣም የሚያማልል መሬት ነው። እኔ ራሴ በዚያው ወቅት የደርግ መንግስት ሰዎችን ለማስፈር ነበረ በድርቅ በተደጋጋሚ የሚጠቁ የትግራይና የወሎ አካባቢ ሰዎችን እያመጣ ዛካቢ እንዲያሰፍርኛ በህልን ሰራ ነበር። ይሄን ነው እና ምንድነው ያልኩት በወቅቱ መሬቱን አይቼ በመጓጓት እንግዲህ ከትግራይ ሪላቲቭሊ ደና ነው የኔ ዘመዶች ያሉበት በኤሪያ ግን ሳይ ምን ነው እዚህ ቦታ የኔ ዘመዶች አምጥቶ ባሰፈረልኝ ነው ያልኩት። በጣም የሚያጓጓ መሬት ነው ያለው። በጣም ድንግል ጥቁር አፈር ነው። በጣም ደስ የሚል ነው። ደን ነው እና ይሄም እንትሊላቸዋል ወደዚህ መሬት ነው በቀጥታ ተሻግረው ከትግራይ ተንደርድረው ዳር ለዳር አድርገው እዚህ ቤኒሻንጉል ነው የገቡት። እዛ ላይ ቻላ አያቆሙም። ወዴት ያሸጋግራቸዋል? ይሄ መገናኘታቸው ወደ ጋምቤላም ያደርሳቸዋል። ጋምቤላን ምንም ታውቁታላችሁ ብዙዎቻችሁ እንግዲህ በትምህርትም በፒክቸርም በምንም እና ይሄን አደረጉ። ቺካርታም ተጠቅማቸው ይሄ እዚህ ጋር ወደዚህ ሊንክ በመፍጠር ነው ከነዚህ ትልልቅ ለመሬቶች ጋር በማገናኘት ነው። ቀጠሉ። አሁን ምንም ትላል አደረግነ ይሄንን ሲያደርጉ በነገራችን ላይ ካርታዋን በይፋ ስለዋላ ወጣትም ነበር እስከ ቅርብ ጊዜ ድረስ በትምህርት ቤት ደረጃ ነው የሳሉት እና ለትምህርት ቤት መማሪያ ብለው ነው ለትግራይ ትምህርት ቤት ተማሪዎች አይቲንክ ለመሃላ ቀስ ብሎ እንደገና ደግሞ ለመሃላ ሀገር ትምህርት ቤትም ያስተዋውቁት መጥተዋል ይመስለኛል።
ትክክል ነው። ይሄንን እኛም ሰምተናል። መሃላ ሀገር እነዚህ ካርታዎች ብቅ ማለት ጀምረው ነበር። እንደውም በቴሌቪዥን ሁሉ ታይቶ ነበር።
አዎ በማስተዋቂያ መልክ አውቀው እንደ በስተት የተሰራተ አካል ያወጣቸው እየተመሰሉ መጣው ግን ባንድ ዶክት ባንድ ምርጫ እንትን ላይ ግን አውጥተዋት ነበር እቺን ካርታ መጀመሪያ ሊገቡ ሲሉ ብቅ ብላ አጠፋዋት ወዲያው ከገቡ በኋላ አጥፍተዋታል ሲገቡ አሳዩና መልሰው አጥፍተዋል ቀብረዋት ነበር ልክ ሴትል ሲያደርጉ ነው ያመጧት እና አሁን ቋሚ የሆነች ነው ለራስ ደጀን ሁሉ አሁን በፍጹም ሆዴ ነው አልደባው ሁሉ ወደ እነሱ እንዲገቡ ተደርገዋል ይሄ መጀመሪያ ያልነበረ ነው ቀስ በቀስ ሲያዩን የምንገፋቸው አልሆንም እየነካናቸው አይደለም አረ ተዋላልናቸው ተው ያሏቸውን ወልቃይቶችንም ጉድዋዱስ እየቀበሩ እየገደሏቸው ነው ትል እየተሉ ነው የሞቱት እዛ ውስጥ አንዱ ጅለጅ ታስረው ጉድዋዱስ ተቀብረው አንዱ ሲሞት ያልሞተው ሬሳውን ተሸክሞ ለሳምንት ለምናምን መቀመጥ ግዴታው ነበር ይሄን ሰዓት ላይ ሁላችሁም ተከታትላችሁ ይሆናል ብዙ የወልቃይት ጠገዴ ሰዎች አልቀዋል እምቢ ስላሉ እኛ ትግሬዎች አይደለንም እኛ ጎንደሮች ነን እኛ ማሮች ነን ከእናንተ ጋር ልንከለል አይገባም ይሄንን አንድነንትን ወደ አንድ ብሔረሰብ ለማለት የሚሟል ማሟላት የሚገባውን መስፈርት አናሟላም አንድ ነገር ቢኖር ብቻ የእናንተን ቋንቋ መናገራችን ነው ደግሞ ትግርኛ ብቻ አይደለም እናገረው አረብኛም እንናገራለን አማርኛም እንናገራለን ሌላ ግን በፍጹም ከእናንተ ጋር የሚያገናኛል በባህል አንገናኝም በስነ ልቦና አንገናኝም በታሪክ አንገናኝም በዘፈን በመታሰሉት ነገሮች በሚገለጽባቸው እነዚህ ነገሮች አንገናኝ ተው ቢሏቸው ታሪክ አዋቂዎች ሽማግሌዎችን እየወሰዱ አረዱ ገና ከሰባ ሁለት ጀምሮ ሳይገቡ ኢትዮጵያ ማለት አዲስ አበባ ሌላ ከገቡ በኋላ ስልጣን ከያዙ በኋላ ያው እነሱ ይፍጨረጨሩ ይሆናል እንጂ ደሎቻችን ጸጥ ነው ያለው ምንም የገባን ነገር ወይ ምንም እንትን ያለ ነገር የለም ይሄ ካርታን ብሲሉ እነሱም ብቅጥልቅ እያደረጉ ሲያለማመዱ ምንም ያደረገ ነው እንትን የለም እርምጃ የለም ፌዝ ስዊን በዚህ መልኩ ትግራይን ከቤኒሻንጉል ጋር ዳለዳር ካገናኙ በኋላ እና የተወሰኑ መሬቶችን በሰዎች እያሰፈሩ ይሄኛ ነው ወደዚህ እንድንከለል ይፈቀድልን እንደው የነሱ ሰዎች እየመጡ ሴት እያደረጉ አብደራፊ አካባቢ ለምሳሌ እና ፓቻር ማጭሆ በብዛት እየመጡ ትግሬዎችን እያሰፈሩ የአስተዳደር ጥያቄ መጠየቅ ጀመሩ ያመጧቸው ኖ እኛ ወደ ትግራይ መካለል ነው የምንፈልገው ግብራችን ትግራይ ውስጥ ነው መክፈል የምንፈልገው የሚል ጥያቄ እያነሱ እዛ አካባቢ አንዳንድ ጊዜ ግጭቶችም ተፈጥረው ነበር ምናልባት በዜና ዘግባችሁ ሊሆን ይችላል ወይም ሰምታችሁ ሊሆን ይችላል ከዛ በኋላ ወደ የት መጡ ወደ ፌዝ ፎር መጡ ምክንያቱም ምንም ብንጎረብታቸው ምንከላከላቸው ሰዎች አልሆንም እና ፌዝ ፎር ምንድን ነው ቅማንት የሚል ብሔረሰብ በጣም አሲሚሌትድ ሆኖ ተቀናቅሎ እንደው ቋንቋ ሁሉ ጠፍቶ በጎንደሬነቱ በአማራነቱ አብሮ የሚኖር ህዝብ ነው እና ያንን ቀስቅሰው የነሱ ካድሬዎች ተነስተው እየቀሰቀሱና ጽፈት ቤት መቀሌ ላይ ከፍተው ልብ አድርጉ ጎንደር ለሚገኝ ቅማንት ጽፈት ቤት የተከፈተለት መቀሌ ነው መቀሌ ሄደው ያሰለጠኑ ምን ያሉ እየቀሰቀሱ የደለሉ ብዙ ሰዎችን አነሳስተው በምክር ቤታቸው አስወስነው 140 ምናምን ነው 170 ምናምን የገበሬ ቀበሌ ማህበራት ጎንደር ከተማን ጨምሮ ለቅማንት እንዲሰጥ አስወሰኑ ይሄ ያለው የሀገሪቱ ሸንጎ የትግራይ ሸንጎ ማለት ነው የሚቻለው ይሄንን አደረገ አት ሴም ታይም ወልቃይቶች ሲጠይቁ እኛ አማሮች ነን ወደ አማራው ክልል ወደ በጌምድር ወይም ጎንደር እንከለል ብለው ሲጠይቁ ይሄ ለቅማንቶች የቋንቋውን ለማይናገሩ ቋንቋ ለሌላቸው ማለት የቋንቋቸው ጠፍቶ አማርኛ ለሆኑ ቁጥራቸው በጣም አነስተኛ ለሆኑ ሰዎች አፋጣኝ መስ የሰጠ የተወካዮች ምክር ቤት ለወልቃይቶች ከለከለ አልመን ወስዶ ለማን ይሰጠዋል ትግራይ አስተዳደር እንደገና እነሱ ሲመጡ መጀመሪያውኑ ይሄንን ደረጃ በደረጃ ማመልከቻቸውን አመልክተው ለትግራይ ክልል ለአማራው ክልል ከዛ ነው ለሸንጎ የመጡት ማለት ለፌደራል ገቨርመንቱ ግን መልሶ የላካቸው ማመልከቻቸውን ለትግራይ ክልል መንግስት ነው እንደፈለክ አርጋቸው ቀጥቀጣቸው ብሎ ነው እና ለነዚያ የቅማንት አስነሳ እና የቅማንት እንቅስቃሴ በጫዋነት ሰዎችም ባላወል ግጭት ተፈጥሯል እልቂትም ተፈጥሯል የተጠበቁት አልሆነላቸውም የትግራይ መሰሪዎች በአካባቢው ከዛ በኋላም አይተው ግጭቱን ሱን ገምግመው ያገር ሽማግሌዎች ተቀምጠው ተማምለው አመከን ነው ብለው ነበር። አሁን ደግሞ በቅርብ ጊዜ የምሰማው እንደውም የቅማንትና የአገው ሰቆጣ አካባቢ ምናምን ያሉ የአገው ተወላጆችን አሰልጥነው ኩሽ የሚል ሰራዊት ፈጥረው አሁን በአርማጭሆ አካባቢ አማራውን እየወጉ ነው የሚባል ሩመር አለ። አይተኙም ወያዴዎቹ ያንን አካባቢ ለመበጥበጥ እና የፈለጉትን ለማሳካት ስቲል እየታገሉ ነው በዛ አካባቢ ያለው።
አቶ አገኘው ላቋርጦትና ቅድም ፌዝ 3 ላይ ቤኒሻንጉልን እንዴት አርገው ወድነሱ ሊያስገቡ ፕላን እንደነበራቸው ሲያስረዱ ላነሳ የፈለኩት ጥያቄ ነበር። ይገርመኝ ነበር ለምንድን ነው አማራዎችን ከቤኒሻንጉል እንዲሰደዱ ያደረጉት ይያልኩ ራሴን ጠይቅ ነበር። ያን በብዙ ሺህ የሚቆጠር አሁን እርሶ ከሚሉት ጋር ይገናኛል ማለት ነው?
ለምታልህ እንግዳውስ በቸም ዛሬ ብዙ ጊዜ እንደሚኖረኝ ነው በእንካትም
እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ነው። 25 ደቂቃ ለኛውን በማከሉ ለ3 ደቂቃ ያህል የማስታወቂያ ፕሮግራም ብቻ አለቃለሁ እየጨቀጨቁ ነው። ከዛው ጪ የርሶ ነው።
በጣም ጥሩ። ሰዎቹ ቅድም መጀመሪያ መግቢያ ላይ እንደገለጽኩት እንደምንገምታቸው ቀላል ሰዎች አይደሉም። ሳይውኔ ያንዳንዱን እርምጃ ሳያት ቀላል ነገር አይደለችም። ትልቅ እንትናላቸው ወደ ቤኒሻንጉልስ ከመጣለው ከሱ ጋር አያይዤ ልምጣልህ። የህዝብ ቆጠራ ተደርጓል። መቼ ነው አመተ ምህረቱን ያሁን ሌተስቱ ቆጠራ ላይ ያማራው ቁጥር በ2.4 ሚሊዮን ሾርት ሆኗል ጠፍቷል። 2.4 ሚሊዮን አማራ ጠፍቷል። ለምን ሲባል በአገር ቤት ደረጃ ባሉ የዚህ ባለሙያዎች ተመርምረውም ያገኙት አልቻሉም። ለ50 ሀገራት የሚሰራ አንድ ኤክስፐርት ከሃርቫርድ ዩኒቨርሲቲም አምጥተው እሱም ያገኘው አልቻለም። ለምን ይሄን ያክል ረቱም መከሰቱን እርግጠኛ ነው ሁሉም አምነዋል።
ይሄ በፓርላማው ሁሉ አምነውበታል። እሱን አይቻለው።
አዎ እሱን ነው ባህር ሰስየው ከሰስየው ሪፖርት ነው የምንነሳው። እና ወይዘሮ ሳሚያ ይባላሉ የህዝብ ቆጠራና እንትን ኮሚሽን የቤቶችና የህዝብ ቆጠራ ኮሚሽን ኮሚሽነር ናቸው። ይሄንን ሪፖርት ነው የሚያደርጉት ሴትየዋ።
ያ
አገላብጠን ሞክረናል አሉ። ህዝብ ቆጠራ ሲካሄድ አንድ እዚህ መሰረታዊ ነገር ደው ለዚያቹ ሊገባ ፈልጋለው አድማጮቼ። ህዝብ ቆጠራ ሲካሄድ በዛ ከየፊተኛው ሴንሰስ ወይም ደግሞ ህዝብ ቆጠራ በተካሄደበትና እስካሁን ባለው ጊዜ ውስጥ የተወለደ የሞተ የሚያለ ፎርሙላ ይኖራል። በዛ ፋሚሊ ውስጥ በሚቆጠረው ፋሚሊ ውስጥ ከፊተኛው ሴንሰስ እስካሁን ያለ የተወለደ ወይም ደግሞ ተወልዶም የሞተ አገር ለቆ የሄደ ምናምን የሚባል ነገር ፎርም ውስጥ ሊኖር እንደሚችል እሙን ነው። መቼም ግልጽ ነውና እንደዚህ ነው የሚያገኙት። እና አሁን ያለው የቤተሰብ ብዛት አሁን ይሄ 2.4 ሚሊዮን የጠፋ አማራ የሞተ አይደለም፣ ተወልዶ የሞተ አይደለም፣ ወይም የተሰደደ አይደለም። ያ ቢሆን ኑሮ ይቆጠራል። እና በዚህ ምክንያት ነው ብለው መናገር ይችሉ ነበር ነው ዘሮ ሳሚያ። ኦ ይሄን ያክል አማራ ወደዚህ ስለተሰደደ ነው፣ ይሄን ያክል አማራ በተወለደ በትንሽ ጊዜ ስለሞተ ነው፣ ወይም ደግሞ ተወለደ በርጅና የሞተ ነው። ተቆጥሯል። እነዚህ ተቆጥሯል ኦሬዲ። ይሄ ጠፋ የተባለው ግን ቢዮንድ ዚስ ነው። ከተሰደደም ከጠፋም ምንም ካለም ቁጥሩ ውጭ ያለ ነው። ማን ነው ይሄ? ያልተወለደ ነው። እንዳይወለድ በግድ የተደረገ እንዲመክን የተደረገው በእናታቸው ማህፀን ውስጥ እንዳይወለዱ እንዲመክኑ የተደረጉ ናቸው። ለምን ይሄን አደረጉት? ይሄስ ተደርጓል ወይ? ካደረጉት ለምን? ሌላው ባንድ ጥናት ወዲያው ይሄ ነገር ከተፈጠረ በኋላ ሌላ አጥኚ ቡድን ሄዶ ያደረገው ነው። በአማራው ክልል ኤድስ በጣም ስለተስፋፋ በዚያ የሞተው ነው አለ። ቀድም ያልኩትን ኮንሲደር አድርጉልኝ። ቢሞት ነው ይቆጠር ነበር ከሟቾች ውስጥ። ይሄን ያክል ስለሞተ ነው በኤድስ ጋር ይባል ነበር? አይደለም። ይሄ ውሸት ነው፣ ለመሸፈኛ የመጣ ነው። ሁለተኛው ኢንፋንት ሞርታሊቲ ሬቱ በአማራ በአገሪቱ ውስጥ ካለው ክልሎች ውስጥ በአማራ ከፍተኛው ነው። የሚል ሐሳብ መጣ በጥናቱ። ይሄም ቅድም እንዳልኩት ቢወለድና ቢሞት ኖሮ ተወልዶ ከተሞተ ውስጥ ይቆጠር ነበር ቢቆጠራው ሲካሄድ አይደለም። ግን ኢንፋንት ሞርታሊቲው በመጀመሪያ ደረጃ ለምን ሆነ? ይሄም አንድ ፋክተር ነው። ያማራውን ቁጥር ለማቀጨጭ ለማሳነስ ኢንፋንት ሞርት ከማምከንም ባለፈ እንደገና ከማምከን አልፈው የመጡትን ያልተገኙትን ያልመከኑ ሴቶች የወለዷቸው ህጻናት ደግሞ ከአንድ እስከ 5 ባለው እድሜ ውስጥ እንዲሞቱ ተደርጓል። ይህ ኢንፋንት ሞርታሊቲ ሁለተኛ ደረጃ የሚወስደን ከአማራ ቀጥሎ ቤኒሻንጉልና ጋምቤላ ውስጥ ነው። ልብ አርጉ፣ እኒህ መሬቶች ደግሞ በወያኔ የሚፈለጉ መሬቶች ናቸው። ሁለቱም ሶስቱም የአማራው መሬት ይፈለጋል፣ አማራው እንዲጠፋ ይፈለጋል፣ የቤኒሻንጉሉ መሬት ይፈለጋል። ስለዚህ ቤኒሻንጉሉ መጥፋት አለበት፣ ጋምቤላው መሬት ይፈለጋል፣ ጋምቤላው መጥፋት አለበት። አኛኩና ነውየሩ። እነዚህን ደግሞ ከተያያዥነታቸውን እንመልከት።
ሃሎ ሃሎ ተቋርጧል። ማስታወቂያውን አስገባ አስከዛ እንጠቀምበት ጊዜው።
ላቀ መዝናኛ ምሽት በስቶኮልም ከተማ ወገኔ በስማኛ ገሬ አንድነት ይመጀናሳይ ወገኔ ዝነኛው ድምጻዊ ብርሃኑ ተዘራ ወይንም ላፎንቴ የኢትዮጵያን አዲስ አመት ምክንያት በማድረግ ሲዩድን ካሉ ወገኖቹ ጋር ወገኔ የሚለውን ምርጥ ሙዚቃውን ይዞ በጋራ ለማክበር ተዘጋጅቷል። ስለዚህ የኢትዮጵያን አዲስ አመት ዋዜማን ከብራኑ ተዘራ ጋር በስቶኮልም ሮግስቬድ ፎልኬቲዩስ በጋራ ያክብሩ። ቀን ቅዳሜ ሰፕቴምበር 10 2016 ዓ.ም ቦታ ሮግስቬድ ፎልኬቲዩስ ቱነል ባና ሮግስቬድ። ሰዓት ከ21 ሰዓት ከ30 እስከ ሌሊቱ 3 ሰዓት ድረስ። መልካም አዲስ አመት ይሁንልዎ።
ሃሎ
የደወልኩልህ ከሆነ በዛኛው በቤት ስልኬ
ግድ በቀጥታ ስልኬ።
ኦኬ
ቪዥዮን እንተቀበልበት የቆጠረው ዲፍታ። ኦኬ ቀጥሉ። ተቋርጦ ነበር።
ሃሎ ኦኬ ተቋረጠ። አዎ ይሰማል አሁን?
አዎ ይሰማል ይሰማል።
ኦኬ
እና 8 ደቂቃ አለኝ።
አስራ ስምንት እና ጋም እንደገቡ ጊዜ ወያኔዎች ምንድነው ያደረጉት? ጋምቤላ ውስጥ አኝዋኮች እንዳለ ነው ያረዷቸው። በአንድ ቀንና በሁለት ቀን ውስጥ እንትና ስንት አኝዋኮች ነው ያረዱት? የአካባቢ ደግሞ ምን አይነት እንት ነው? ቀደም እንዳልኩት ሰው በብዛት የሚኖርበት አይደለም። ቀጠሉ። አሁንም በቅርብ ጊዜ እንኳን የማንን ነው የኑዌሮችን ከ13 እስከ 15 መንደር በሱዳን ውስጥ በመጡ የሙሩሌ ጎሳዎች እንዲታረዱ እና ታፍነው እንዲሄዱ ህጻናት ሁሉ ተደረገ። ይሄ የሆነው ደግሞ ምን የመሰለ መከላከያ ኃይል እዛ አካባቢ በሰዓታት ውስጥ ቦታውን እንዲለቅ በወያኔ መንግስት ትእዛዝ ከተሰጠው በኋላ ነው። ይሄ ዝም ብሎ ያጋጣሚ ጉዳይ ይሆናል ወይ? አይመስለኝም። ከዛ በፊት ምን አድርገዋል? እዛ አካባቢ ይኖሩ የነበሩ አማራዎችን ቀደም እንዳልከው እንዲወጡ አድርገዋል። ቤኒሻንጉልም ሆነ ጋምቤላ ውስጥ የሚኖሩ አማራዎች በተለያየ ምክንያት ግፊት እየተደረገበት እየታረዱ እየተገደሉ አካባቢውን እንዲለቁ ተደርጓል። በእነሱ ምትክ ማን ነው እየሰፈረ ያለው? ከትግራይ የመጡ የትግራይ ሰዎች ናቸው እየሰፈሩ ያሉት እዛ አካባቢ። የኦክላንድ ኢንስቲትዩት አሜሪካ የሚገኝ ኦክላንድ ኢንስቲትዩት የሚባል ጥናት ባጠናው መሰረት ጋምቤላ ውስጥ ያለውን 75% of the land የያዘው ማን ነው? የትግራይ ተወላጆች ናቸው የያዙት። ሌላ ልጨምርላችሁ፣ ያጋጣሚ ጉዳይ አይደለም። በቤንሻንጉልና በጋምቤላ ውስጥ ህፃናትን እየሰበሰቡ ትምርትን በትግርኛ ያስተማሩ ነው ያሉት። የትግራይን ሙዚቃ የትግራይን ካልት ባህል በአጠቃላይ እያስተማሩ ነው ያሉት እነዚህ ሰዎች። ይሄንን ስትመለከቱት ከምን አኳያ ይመስላችኋል? ወልቃይቶችን በምንድን ነው ያያዟቸው አሁን የኛ ናችሁ ብለው? በቋንቋ ብቻ ቋንቋውን ስለተናገሩ ነው። ከዛ ውጪ ምንም ታሪካዊ መረጃ የላቸው፣ ምንም አይነት ሰነድ የላቸው፣ በምንም ተአምር ውሸት ነው ሌላው ሁሉ። ይሄ ቋንቋን ማስፋፋቱ ባህልን ማስፋፋቱ በህፃናት ዘንድ ያሉትን የተረፉትን ሌላውን እየጨረሱ ያባረሩና ያራቆቱ ሰዎችን እየገደሉ የነሱን ሰው በብዛት ያሳፈሩና ከዛም በላይ ቀሪዎቹን ደግሞ ቋንቋ ያስተማሩ ባህል ያስተማሩ ዘፈን ያስተማሩ ማሳደጉ ለምን ግብ ይመስላችኋል? ስሩ ታይም ይሄኛ መሬት ነው ወደሚል ለመምጣት ነው። የአባይ ግድብ ስራም ከተጠኑት 38 ግድቦች ባጤ ኃይለ ስላሴ ጊዜ በአባይ ላይ ሊሰሩ ከተጠኑት ግድቦች አንደኛው ነው ይሄ። ሌሎቹ ተተተው ይሄን ብቻ ለምን ፒክ ተደረገ? ከዚህ ስትራቴጂካል ፖይንት ኦፍ ቪው ታይቶ ተመልከቱት። ወስደው እዛ ቦታ ላይ ያስቀመጡት ይሄ ቦታ ለኔ የሚመረጥ አልነበረም እውነት ለመናገር። አንድ ለኢሪጌሽን አይጠቅምም በሱዳን ድንበር ላይ ነው ያለ። ሁለት ለትራንስፖርቴሽንም አይጠቅምም እዛው በር ላይ ያለ ነው። ከዛ በኋላ ወደ ኢትዮጵያ ያሉት መሬቶች ዳገታማ ከመሆናቸው በተጨማሪ ዳር ነው ያለው። ለሴኩሪቲ አኳያም ሴፍ አይደለም። ቢያስቡበት ኑሮ ለሁሉም ነገር ሴንተር ላይ ማድረግ ይቻል ነበር። ሞጣንና ወልዶን ከሚያዋስብ ቦታ ላይ ማድረግ ይችሉ ነበርና መላ ወጃምን ማልማት ይቻል ነበር በመስኖ ወይም ደግሞ ያን አካባቢ የቱሪስት መስህብ ማድረግ ይቻል ነበር። ብዙ ነገር ማድረግ ይቻል ነበር። ከሴኩሪቲ ማኳያ በጣም እንትን ነበር ወደ መሃል ማድረጉ ግን አንድ አይደለም። ከዚህ ጋምቤላንና መተከልን ወይም ቤንሻንጉልን የነሱ ከማድረግ እቅድ ጋርና ይሄም ሃይድሮ ፓወር የነሱ ብቻ እንዲሆን አቅደው ያደረጉት እንትን ነው። እና ይሄ ኢንፋርክት ሞርታሊቲ ከማራ ቀጥሎ በእነዚህ ቦታዎች ላይ ሃይ መሆኑ የሚያመለክተው ያንን ህዝብ ወደፊት ማስቀረድ ማሳብ የለም ትውልዱን ያሳሱ እነሱ ብቻ እንዲኖሩበት እነሱ የነሱ ብቻ ለማድረግ የሚደረግ እንትን ነው። ኢንፋርክት ሞርታሊቲ በተለያየ መልኩ ይመጣል። የሚያስፈልገው ለህፃናት የሚፈልገውን እንክብካቤና መድኃኒት በመንፈግ እናቶችንም በዚያ መልኩ በማስራብም ሆነ በመታሰለው ነገር በእንተ በማለት የሚከተል ነው። የማምከኑ ጉዳይ ይሄንን ጥያቄ መልሼልህ ከሆነ የቤንሻንጉል
ሌላ ጥያቄ አለኝ እነዚህ ሁሉ
ስለማምከኑ ልናገርና ትበታለህ
አንተ ለመጠቀም ብዬ ነው። እሺ
እሺ በቃ እንግዲህ ልተወው ይሄን ግን ማምከ
እሺ ሰሞኑን በጣም የገረመኝ ማስታወቂያ አይቻለሁ። የኢትዮጵያ ቱሪዝም ኮሚሽን ያወጣው ማስታወቂያ
አይቻለሁ ነው
ልክነህ። እኔ እስከማውቀው ድረስ ወሎ ውስጥ ነው ያለው። እኔ እስከማውቀው ድረስ እንግዲህ ሌላ ነው የሚለኝ ካለ ለመስማት ዝግጁ ነኝ። ግን ኦፊሻል የኢትዮጵያ ቱሪዝም ኮሚሽን ላይ የወጣው ላይ ትግሬው ያለው ላሊበላ ያለ ነው በእንግሊዝኛ ለዓለም ያስተዋወቀው። ይሄም ከዛ አንጻር ነው ማለት ነው።
ባይገርምህ ይሄን እንደገቡ ከተወሰነ ምናልባት 2-3 አመት በኋላ ይመስለኛል ወይም ወዲያው መሰለኝ የአክሱም ሐውልት ቅርጽ ይታወታችኋል ባይምሯችሁ ይምጣባችሁ ዘመዶቼ። በዚያ ቅርጽ የተሰሩ ያጥር ማዕዘኖች ወይም ሰሶች ላሊበላ አካባቢ መተው ለላሊበላ አጥር ያገለግሉ ነበር። በእንትን በሞልድ ተሰርተው ከሲሚንቶ ተሰርተው ላሊበላ አካባቢ ላሉ ቤተክርስቲያናት ባጥርነት ሰንሰለትና ምን ያያያዙ ካንዱ ብሰሶ ወደ አንዱ ብሰሶ በዛ መልኩ ተደርገው እነዚያ ቅርጾች መተው መተከል ጀመሩ። እና በጣም ገረመኝና ማሰብ ጀመርኩ። እንዴ ይሄ ነገር ምን ማለት ነው? ይሄ ጄኔሬሽን አልፎ ሌላ ጄኔሬሽን ሲመጣ ኦው አክሱም እኮ ተመልከቱት፣ አክሱም ላሊበላ እኮ የአክሱም ነው፣ የዚያ ኤክስቴንሽን ነው። ምክንያቱ ተመልከቱት ያጥሮቹን እንኳን እንትኖች ከዛ ጋር የተያያዙ ናቸው ሊሉ ነው ብዬ ሳጠቅ ነበር አስብ ነበር። እና አይ ዶንት ኖ በእናንተ ኢንተርቪው እንዳላነሳሁት ይመስለኛል፣ ግን በኢሳት ኢንተርቪው ላይ ሳላነሳው አልቀርም እንዲህ አይነት ነገር ወይም በሌላ አጋጣሚ አንስቼዋለሁ። ሃይምሮ ውስጥ ግን ሁልጊዜ አለ።
ግን የሚገርመው ታቶ አገኘው በሌላ ጄኔሬሽን ሳይሆን በርሶ ጄኔሬሽን እርሶ ባሉበት
yes በኔው ጄኔሬሽን አይናው ታዎች ናቸው እነሱ ናቁን
ላሊበላ እንትን ነው አሉ። አድማጮቻችን ይሄንን በኢትዮጵያ ቱሪዝም ኮሚሽን በተነቃናቂ ፊልም ማየት ትችላላችሁ። ላሊበላ የትግራይ መሆኑን በእንግሊዝኛ ሲያስተዋውቁ ጌታዬ 10 ደቂቃ አለችኝ ከመጨረሻ በፊት እስቲ ልጠይቅዎት እነዚህ ሰዎች ይሄ ሁሉ ፕላናቸው ስራ ላይ ሙሉ ለሙሉ መቼም ተፈጽሟል ልንል አንችልም እንዳሰቡት አልተሳካም። ይሄው አሁን ሰሞኑን ኃይለኛ ችግር ገጥሟቸዋል። ምንድነው የሚያደርጉት? ህዝቡስ ምን ማድረግ አለበት?
ኦኬ በመጀመሪያ ቀደም ልዘረዝር እንደሞከርኩት ወያኔዎች ሲያቀዱ ሁለት በፕላን ኤ እና ፕላን ቢ ብለው ያቀዷቸው ፕላኖች አሉ። እድል ካገኙ ፌዝ ባይ ፌዝ መጥተው የመጨረሻ ፌዛቸው ላይ ሲደርሱ አማራ የሚባለውን አጥፍተው የአማራ መሬት ቀደም ልመጣበት ነበር አገው ያገው ፓርቲ ፌዝ 5 ላይ ያገው ፓርቲ አቋቁመው ቀሪዎቹን ከቅማንት የተረፉትን መሬቶች ለአገው በመስጠት የጎጃም የጎሎንና የጎንደር መሬቶች አገው በመስጠት አገውንና አቅማንትን ተብለው ከትግራይ ጋር በማያያዝ ከዛ በኋላ ቤንሻንጉልና ጋምቤላን ይዞ ሲሟላላቸው ከተሳካላቸው ደግሞ አሁንም ካልተነቃነቀን አዲስ አበባ ላይ ከፍተኛ ፖፑሌሽን የሚሰሩ ያጠራቀሙ ስለሆነ አዲስ አበባ ሰሜን ሸዋ ላይ ከፍተኛ የትግራይ ተወላጅ ገበሬዎችን ያሰፈሩ ልብ አርጉ ሰሜን ሸዋ በጣም የተበላ መሬት ነው። ዳገታማ መሬት ነው። ማንንም የሚሰፍርበት መሬት አለ። አካባቢው የጠበበ ነው። እነሱ ግን ከ65 እስከ 70 ሺህ የሚሆን ትግራይ አምጥተው አስፈራዋል። እዛ አካባቢ ለምን ፐርፐዝ እዛች አካባቢ ያለችውን አማራ ማጥፋትና ከዛ ኤክስቴንድ አርጎ ይሄም የትግራይ ነው ተብሎ በኮሪደር አዲስ አበባ መጥቶ ከአዲስ አበባ ፖፑሌሽን ጋር በማገናኘት አዲስ አበባ ላይ ኢንቨስት የሚያደርጉት ሀብት ሳይነካ አዲስ አበባንም ለነሱ ክሌም አድርገው ይዘው በፕላናቸው መሰረት መሄድ ነው። ትግራይ መገንጠል ነው። አለቀ። ከዛ በላይ ቀሪውን ለኦሮሞ ሰጥተው እነሱ ከዛ በኋላ ያለው ማያዝ ነው። ይሄ ሳይሳካ ሲቀር ግን ባላሰቡት በነሱ ፕላን በነሱ ብሉፕሪንት ወይ ጉዳይ ካልተሳካ ግን በህዝብ ተገደው ካደረጉት ስቲል የያዙትን ይዘው ይገነጠላሉ። አሁን የገጠማቸው ከቅዳቸው ውጪ የሆነ የህዝብ አመት ነው የመጣባቸው። ይሄን የህዝብ አመት መቋቋም ካልቻሉ ይመለሳሉ ወደ ክልላቸው ዘው ነው የሚሄዱት። ወል ማጥፋት የሚችሉት በሰላም ይሄዳሉ ማለት አለ። ማጥፋት የሚችሉትን ያክል አጥፍተው ሀብት እያስሸሹ ነው ይባላል። ባንኮች እየዘረፉ ነው ይባላል። በተመንግስት ቃዎች ሳይቀር ሁሉ እየተጓጓዘ ነው። የሚችሉትን ሁሉ እየወሰዱ ነው ሰዎች። እንደገቡ ጊዜ ሁሉ ይዘርፉ እንደነበሩት አሁንም መዝረፍ ጀምረዋል። የተለያዩ እንትኖችን ኢንስቲትዩቶችን። ስለዚህ አሁን ከነሱ ቅድ ውጪ የሆነው ነው ፕላን ቢ ነው አሁን እየተሰሪ ኤክስኪዩቲቭ የሚደረገው። ለምን በቅዳቸው መሰረት ይዘዋት የሚፈልጉት ጋምቤላን ይዘው ላይሄዱ ይችላሉ። ኢቭን ወልቃይትንም ሊያጡ ይችላሉ የዛ አመት ከቀጠለ። ስለዚህ ወደ ትግራይ ሊሸሹ ይችላሉ በዚህ ከቅዳቸው ውጪ በሆነው መልኩ። ይሄን
ሃሎ
ይቅርታ ስልክ መጥቶ በነከላይ ላይ እና ምን መደረግ ኢትዮጵያ ህዝብ ይሄን ምን ማድረግ አለበት አሁን በአማራው ክልል ውስጥ የምናያቸው ትልልቅ አመርቂ የሆኑ ውጤቶች አሉ። የራሳቸውን አስተዳደር እየመሰረቱ ነው። ብዙ ከተሞች፣ ብዙ አካባቢዎች የኦሮሞና የአማራ መናበብ እስካሁን 25 አመት የሰሩት የጥላቻ ግንብ እየፈረሰባቸው ነው። አልጠበቁትም። በጣም ያስደነገጣቸው ነገር ቢኖር የአማራውና የኦሮሞ ወንድሜ ወንድሜ መባባል ለነሱ አስደንግጧቸዋል። ሰውየው ይሉንታው ሽጦ በመንግስት ሚዲያ አቶ ጌታቸው ረዳ እሳትና ጭድ አንድ ላይ ሊሆን አይችልም ጠፊና ጠፊ ናቸው መንግስታችን በትክክል አልሰራም ማለት ነው። ምን ማለት ነው? ማጣላቱን ማባላቱን በትክክል አልሰራም ማለት ነው። 25 አመት ሰርተውበታል። ግን 25 አመት ተማርን። አማራው እና ኦሮሞው አሁን እየተናበበ ነው። የምለምናቸው ሁለቱንም ይሄን መሰሪ ቡድን አውቀውበት ወንድማማች ናቸው። ጀዋር መሐመድ በጣም በጣም በሚጥም እና ሶፊስቲኬትድ በሆነ ቋንቋ በጣም አድርጎ ገልጾታል። ያማራውና የኦሮሞውን መያዝ አንድ መሆን አንድ የሁለት ዛፎች የሁለት ትልልቅ ዛፎች ሩት ቢት ወደ መሬት ገብቶ ውሃ አንድ ላይ እየጠጣ ያለና በቀላሉ በሳት የማይቀጣጥል የማይደርቅ መሆኑን በጣም በአማራ ሁኔታ እንደው ቅንያዊ በሆነ እንትን ጠቅሶታል። እኔ በጣም ወድጄለታለሁ። ይሄን አባባል ይሄ አባባል ወደ ተግባር መጥቶ በሁሉም የኦሮሞ ተወላጅ ዘንድ ደርሶ እቺን ሀገር እናድናት አለዚያ እነዚህ መሰሪዎች በምንም ተአምር አጥፍተው ነው የሚሄዱት። ሁለቱ ተላላቅ በሄረሰቦች በአንድ ላይ ከሆኑ ግን ሌሎቹንም ይዘው ኢትዮጵያን ማዳን ይችላሉ። ስለ ነገው ነገር መወያየት ይችላሉ። ሲሆን ከዛ በፊት ቁጭ ብለው ይነጋገሩና እንዴት አድርገውን ገፍተው እንደሚጥሉት ያደርጉት። አዘርዋይስ ግን የትናንትናን ለትናንት ትተው በትናንት ታሪክ እየኖርን አይደለ አሁን ባለው ሁኔታ ነው ማለት አሁን ትናንት አያቴና ቅድመ አያቴ እንዴት ተደራርገዋል የሚለው አይሰራልን አይጠቅመንም። አሁን ማን ነው እኔን እየገደለኝ ያለው? አሁን ማን ነው እያረደኝ ያለው? አሁን ማን ነው እህቴን ደም የሚያፈሰው? አሁን ማን ነው መሬቴን ከኔ ነጥቆ ለባዕድ እየሸጠ ያለው? ለእንዳላገኘው አድርጎ እነዚህ የሚሸጡ መሬቶች በቀላሉ አናገኛቸውም ጎበዝ። መታወቅ ያለበት ይሄንን ነው። ለካራቱሪ የተሸጠ መሬት፣ ለቻይና የተሸጠ መሬት፣ ለሳውዲ የተሸጠ መሬት፣ ለሌሎችም የተሸጠ መሬት በአለም አቀፍ ህግ የተሸጠ በመሆኑ በቀላሉ ወያኔን ስለጣልን አናገኘውም። ለምን? አለም አቀፍ ስምምነት የተደረገበት በመሆኑ። እንደውም ጥረት ማድረግ ያለብን በዚህ የቀውጢ ሰዓት ወያኔ ሌላ መሬት እንዳይሸጥ፣ ሌላ ውል ኢንተርናሽናል ውል እንዳይዋዋል እነዚህ ይሄ አስተባባሪ ይሄ ትሽግግሩን ባለው ለውጡን የሚመራው አንድ ትልቅ አካል አለም አቀፍ አካል ተፈጥሮ ወያኔ የሚያደርጋቸው ካሁን በኋላ የሚያደርጋቸው ውሎች የማይጸኑ መሆናቸው ዲክለር ማድረግ አለበት። አለዛ ገና ብዙ ዳውስ አስገብቶን በዚህ እንትን ውስጥ ሊመጣ ይችላል። እና ምንድነው መለምለው የኢትዮጵያ ህዝብ አሁን አንድ ሆኖ እነዚህን የማይበጁ አገር አጥፊዎች ትውልድ አጥፊዎች መግፋት አለበት ማስለቀቅ አለበት። በአማራው ክልል የሚደረገው የትንቅንቅ ትግል በሌላ ዘንድ መታገዝ መቻል አለበት። በአማራውም ዘንድ በተለያዩ ቦታዎችም ያሉ እንቅስቃሴ ያይስካውን ጎርምተው ያወጡት በወሎና በሸዋ የበለጠ ጠንክረው መውጣት አለባቸው። ኦሮሚያም ወደ ተግባራዊ እንቅስቃሴ ለዝም ብሎ መሞት ብቻ አይደለም አማራው እያደረገ ያለውን አይነት ትግል ማድረግ አለበት። ደቡቡም መነሳት አለበት። አገሩ ነች፣ ወደ ኋላ መቅረት የለበትም። ሌላ ጥያቄ ካለ ጌቴ እመልሳለሁ። ማጠቃለያ
ጌታዬ፣ እኔ ከዚህ በላይ በሰፊው ሌላ ጊዜ ደግሞ እናወራለን እንጂ ይሄንን ምንም ቃል ጨምሬ ላበላሸው አልፈልግም። ያክብርልኝ፣ አመሰግናለሁ። ግን አሁንም ወደፊት ተመልሼ መምጣት አይቀርም። የኢትዮጵያ ጥያቄ እንዲህ በቀላሉ የሚያልቅ አይደለም። እናመሰግናለን። ፈጣሪ እድሜ ይስጥልን። ጤና ይስጥልን።
እኔም አመሰግናለሁ ስላከበራችሁኝ። እግዚአብሔር ኢትዮጵያን ይባርክ፣ ህዝባችን ይባርክ።
አሜን።
ታላቅ የመዝናኛ ምሽት በስቶኮልም ከተማ ወገኔ ከስማኛ ገሬ አንድነት ይመጀናሳይ ወገኔ። ዝነኛው ድምጻዊ ብርሃኑ ተዘራ ወይንም ላፎንቴ የኢትዮጵያን አዲስ አመት ምክንያት በማድረግ ሲዩድን ካሉ ወገኖቹ ጋር ወገኔ የሚለውን ምርጥ ሙዚቃውን ይዞ በጋራ ለማክበር ተዘጋጅቷል። ስለዚህ የኢትዮጵያን አዲስ አመት ዋዜማን ከብራኑ ተዘራ ጋር በስቶኮልም ሮግስቬድ ፎልኬቲዩስ በጋራ ያክብሩ። ቀን ቅዳሜ ሰፕቴምበር 10 2016 ዓመተ ምህረት ቦታ ሮግስቬድ ፎልኬቲዩስ ቱነል ባና ሮግስቬድ። ሰዓት ከ21 ሰዓት ከ30 እስከ ለሊቱ 3 ሰዓት ድረስ። መልካም አዲስ አመት ይሁንልዎ። አንቻለላ ቆንጆ ማነሽ ለየታ ድንቆ ነው የሰራሽ። አንቻለላ ቆንጆ ማነሽ
ቻችን። የዕለቱ የእሁድ ፕሮግራማችን እንግዲህ ሊጠናቀቅ ደቂቃ ነው የቀረው። በሚቀጥለው ሳምንት ፕሮግራማችን የእሁድ ፕሮግራማችን የአዲስ አመትን በተመለከተ አድማጮቻችን ለወዳጅ ለዘመድ መልካም ምኞት የአዲስ አመት መልካም ምኞታችሁን እንድትገልጹ ፕሮግራማችንን ከመጀመሪያው ጀምሮ እንገልጽ መልካም መሆናችንን እየገለጽን እንግዲህ ይሄ ሬዲዮ በተለያዩ ሚዲያዎች ዌብሳይት አማካኝነት በአለም ዙሪያ ስለሚደመጥ በአለም ዙሪያ ለሚገኙ ወዳጆቻችሁ ወዳጆቻችሁ ዘመዶቻችሁ መልካም ምኞታችሁን ገልጹ እድሉን እንሰጣለን ከሚቀጥለው ሳምንት በሚቀጥለው ሳምንት ፕሮግራማችን በሚቀጥለው ሳምንት ፕሮግራማችን በተጨማሪ የወዳኛው የአዲስ አመቱን ፕሮግራም በተመለከተ ምን አይነት ዝግጅት እንደሚኖርም በሰፊው እንገልጻለን እንግዲህ በቅድም በሰጠናችሁ ስልኮች የታለንት ፕሮግራምም ሌላም ጥያቄ ካላችሁ መደወል ትችላላችሁ እስከ ሳምንት መልካም ሳምንት እንላለን አሰካ